Center at
Dubai Adarash Beit Maqdis Adababai Salt Lake Katama Yi Ya 182nd Amatawi Atakalai Yohalanyaw Kan Kidusan Jesus Christos Beit Christian Dubai No Tanagariyoch Katakalai Bala Sultanat Nam Shumoch Yetemaratu Sihon Yezi Kifel Muzika Yekarabo Bemormol Tabernacle Zamariyoch Yihona
This broadcast is furnished as
a kitekarabo in the Hisbagal Glot Bonifel Makafafia Sihon Kala Fikad Ma Bazat Makdat Waim Leila program Matakam Yetakalakale No.
President Henry B. Eyring,
First Henry B. Eyring, ተቀዳሚ አመራር ተቀዳሚ አማካሪ የሆኑት ይህን ስብሰባ ይመራሉ።
Brothers and sisters, we welcome you.
ወንድሞችና እህቶች እንኳን ለዛሬ ጠዋት አራተኛው ክፍል የ182ኛው አመታዊ የኋላኛው ቀን ቅዱሳን ኢየሱስ ክርስቶስ ቤተክርስቲያን ጉባኤ መጣችሁ።
President Thomas S. Monson.
President Thomas S. Monson, ይህን ስብሰባ የሚመሩት እኔ ይህን ክፍል እንድመራ ጠየቁኝ።
We extend our greetings.
ባለማ ደረጃ
to those of you who are
ሬዲዮ በቲቪ በኢንተርኔት ወይም በሳተላይት መሰራጫ ለምትከታተሉ ሰላምታችንና ቡራኪያችን እናቀርብላችኋለን።
We acknowledge the general authority.
የተቃላይ ባለስልጣን እናም ጸሐፊዎች አመራራት ዛሬ ጠዋት በዚህ ጉባኤ እንደምገኙ እናስተዋውሳለን። የዚህ ክፍል ሙዚቃ የሚቀርበው በሞርሞን ታበርናክል ዘማሪዎች ሲሆን በማክውልበርግና ክሌ ክርስቲንሰን አመራር ስር ሪቻርድ ኤሊየት ኦርጋት ይጫወታሉ።
The choir opened this session.
ዘማሪዎቹ ስብሰባውን የከፈቱት
Come ye children of the Lord
በሚለው ሲሆን
አሁን
praise to the Lord Almighty በመሎ መዝሙር ያስደስቱናል። የመክፈቻ ጸሎትም የሚደረገው በሰባኛው ሽማግሌ ብረንት ኤች ኔልሰን ይሆናል።
Oh, my soul, praise you, Lord, He is mine. Our Father in heaven.
የሰማይ አባታችን ሆይ ዛሬ ጠዋት በዚህ ቀርበን ጸሎታችንን አቀርባለን። በዚህ ጉባኤ ሰማይ አባቶን ወዳለን። ብዙ በተሰጠን በረከቶችም እጅህን እናያለን። ለልጅ ኢየሱስ ክርስቶስ የኃጢአት ክፍያም እና ዳግመኛ ለተመሠረተው የወንጌል እና ነዋሪ ለሆኑት ነዋሪ ነቢያትም እናመሰግናለን። ለዚህ ለሞርሞን ታበርናክል ዘማሪዎችም ላቀረቡልን መዝሙር እናመሰግናለን። ዛሬ ይህን ቀን በመንፈስ እንድንመራ አድርገን ዛሬም እዚህ መጥተን የማየት ዓይን እንዲኖረንና የመስማት ጆሮ እንዲኖረን አድርገን እና በቤተ ክርስቲያንና ሕይወታችን እንድንመራ አድርግልን። ይህም ጸሎታችን በኢየሱስ ክርስቶስ ስም አሜን።
The choir will now sing.
ከመዝሙሩ በኋላ መተቀዳሚ አማራጭ Teach me to walk in the light በሚለው ከመዝሙሩ በኋላ በተቀዳሚ አማራጭ ሁለተኛ አማካሪ ከዛም ዲቴር ዱ ኦር ፎ ንግግር ያደርግልናል።
Elder Russell M. Nelson of the Quorum of the 12 Apostles.
ከሳቸውም ቀጥሎ ሽማግሌ ኔልሰን ንግግር ያሰሙልናል።
of the presidency of the 7
ከዛም በኋላ ከሰባኛው አማራራ ሽማግሌ ሮናልድ ራስባን ንግግር እንሰማለን።
Thank you, Tabernacle Choir.
ተመናከለ ዘማሪዎችን እናመሰግናለን.
ምንኛ
አስደናቂና የሚያነሳሳ መዝሙር. ውድ ወንድሞች, በቅርቡ ስለ ሁለቱ ልጆች ሐሳብ ካደረባት እናት በጉባኤ እነሱን የሚረዳ ርዕስ እንደምናገር የልመና ደብዳቤ ደረሰኝ. በመንፈስ በመራራቅ እርስ በርስ መነጋገር አቁመዋል.
The mother was heartbroken.
የናታቸው ልብም በሐዘን ተሞላ. በደብዳቤው እንደገለጸች በዚህ ጉዳይ ላይ የጉባኤ መልእክት ልጆቿን እንደሚያስታርቅ ማረጋገጫ ሰጠችኝ.
This good sister's sincere and heartfelt plea was one of
የዚህሮ እህት ልብ የምነካ ልመና ባለፈው ወር ከተቀበልኩት መንፈሳዊ አንዱ ነው. ዛሬ በማደግ ላይ ያለውን የዚህ ጉዳይ ርዕስ ጥቂት ቃል መናገር ፈልጋለሁ. ይህም ሐሳብ ስላደረበት እናት ብቻ ሳይሆን ለብዙዎቹ ቤተክርስቲያን አባሎችና ለዓለማትም ጭምር ነው. የአጠቃላይ ጉባኤ ንግግር በልጆቿ መካከል ያለውን ግንኙነት ያድናል ባለችው ታማኝና አፍቃሪ እናት ተደነቅኩኝ. እርግጠኛነቷ ንግግር በሚያደርገው እውቀት ሳይሆን እግዚአብሔር ቃልና ልግስና መሆኑን እርግጠኛ ነኝ. ይህም ከማንኛውም ነገር በላይ በሰዎች አእምሮ የበለጠ ውጤት ይኖረዋል. ውድ እህት, መንፈስ ቅዱስ የልጆችሽን ልብ እንድነካ ጸሎቴ ነው. የተሰበረ ግንኙነት ከጥንት ጀምሮ ለብዙ ጊዜ ይኖረ ነው. ለዚህ አይነት መራራ የሆነ የነቀርጻ ስሜት የጥንቱ ኬን የመጀመሪያ ሰው ነበር. ቅናትና ጥላቻ በልቡ እንደሚያደርግ አደረገ. ይህ ስሜት በስሎ በማይታሰበው መንገድ ወንድሙን ለመግደል አበቃው. በዚህም ሂደት በምድር ላይ የውሸታም ሰይጣን አባት ሆነ. ከዚያም መጀመሪያ ቀን ጀምሮ የቅናት መንፈስና ጥላቻ በጣም አሳዛኝ ወደ ሆነው ታሪክ ልመራ ችለዋል. ሶል ዴቪድ እንድቃረን አደረገ. የጄኬብ ልጅ ወንድሙ ዮሴፍ እንድቃረን አደረገ. ሌምና ለሙኤል የኒፋይን ተቃረኑ. አሙልክ ሞሮናይን ተቃረነ. በምድር ላይ ያሉ ሰዎች ሁሉ በዚህ የጥፋት መንፈስ ጠብ እንዴትና በቀል እንደተበከሉ አስባለሁ. ምናልባትም ይህን መንፈስ በራሳችን ላይ የምናስታውስበት ጊዜ ይኖራል. ስንጎዳ፣ ስንናደድ ወይም በቅናት ስንሞላ የራሳችንን ለመሸፈን በሌሎች ላይ ዳኝነት መስጠት ቀላል ይሆናል.
Our own feelings of resentment. Of course, we know this is wrong.
ይህ ትክክል እንዳልሆነ እናውቃለን.
The doctrine is clear.
ትምህርቱ ግልጽ ነው.
We all depend on the Savior.
ሁላችንም በጌታ ላይ ጥገኞች ነን.
Can be saved without him.
ከሱ ውጪ መዳን አንችልም.
Christ's atonement is infinite.
የክርስቶስ ኃጢአት ክፍያ ዘላለማዊና ወሰን የሌለው ነው. ለኃጢአታችን ይቅርታ መጠን አለው.
We must repent.
ንስሐ መግባትና ለሌሎች ይቅር ለማለት ፍቃደኛ መሆን አለብን.
Jesus taught.
ኢየሱስ አስተማረ.
እርስ
በርስ ይቅር በሉ. ይቅር ያላለ ሰው በጌታ ፊት ለዳኝነት ይቆማል. እናም የበዛ ኃጢአት በርሱ ላይ ይሆናል.
And blessed are the merciful.
የምምሩ
for they shall
ብፁዓን ናቸው.
mercy.
ይማራሉና.
Of course these words
ይህ ቃል በሌሎች ላይ ስታይ ምክንያት ያለው ይመስላል. ሌሎች ዳኝነት ሲሰጡና ቂም ሲይዙ የሚመጣውን ጎጂ ውጤት በግልጽና ቀላል ማየት እንችላለን. ነገር ግን የራሳችን ቅሬታና ተጽዕኖ ስመጣ አንዳንዴ ንዴታችን ጻድቅና ዳኝነት ተገቢ መሆኑን እንገልጻለን. የሌሎችን ልብ መመልከት ባንችልም መጥፎ ምክንያት ወን መጥፎ ሰው ማወቃችንን እንገምታለን. የራሳችን መራራነት ላይ ስመጣ የተለየ እናደርጋለን. ምክንያቱም በራሳችን ጉዳይ ላይ ሁሉንም መረጃ እንዳለ በመቆጣጠር ሌላ ሰውን እናሳፍራለን. ይህም ጉዳይ ሁላችንም መረጃ ያለን በመቁጠር ሌላ ሰውን እናሳፍራለን። ሐዋርያ ጳውሎስ ለሮማን በጻፈው ደብዳቤ ሌሎች ላይ ዳኝነት የሰጡ ምሕረት አያደርጉም። ሌሎች ላይ ዳኝነት ስንሰጥ ራሳችን ከኃጢአት ውጪ እናደርጋለን። ይቅር አለማለት የሚያሳዝን ኃጢአት ነው። አዳኝ ለዚህም ማስጠንቀቂያ ሰጥተዋል። የክርስቶስ ሐዋርያዎች አንዳንዴ በልባቸው እርስ በርስ ይቅር አልተባባሉም። እናም እርኩስ ስለነካቸው እገዳ ደረሰባቸው። አዳኛችን ስለዚህ ጉዳይ በግልጽ ስለተናገረ እሱ ያለውን አለመረዳት መሆን አይችልም። እኔ ጌታ ይቅር የምለው ይቅር እላለሁ፣ እናንተ ግን ሁሉን ሰዎች ይቅር እንድትሉ ታዛችኋል። ሌላ ተጨማሪ ማምራር መጨመር እፈልጋለሁ። ሁሉን ሰዎች ይቅር እንድንል ጌታ በሚያዝበት ጊዜ ራሳችንም ጭምር ነው። አንዳንዴ በዓለማት ሰዎች ሁሉ ይቅር ለማለት ከባድ የሚሆነው የራሳችን ምሕረት በጣም የሚያስፈልገው ነው። ያም ሰው ራሳችን ነው። የዚህ በሌሎች ላይ ዳኝነት መስጠት ሬት በሁለት የስብከት ቃል ትምህርት ተሰጥቷል። ጥላቻ፣ አሉባልታ፣ ቸልታ፣ ማሳለቂያ ማድረግ፣ ቅም መያዝ ወይም ጉዳት ለማድረግ ፍላጎት መኖር በሚመጣበት ጊዜ የሚከተሉን መመሪያ ተከተሉ። አቁሙ። እንደዚሁ ቀላል ነው። ሌሎችን መዳኘት ማቆም አለብን። ለእግዚአብሔርና ልጆቹ ያለን ፍቅር ስሜት ዳኝነትን ከመስጠት መተካት አለብን። እግዚአብሔር አባታችን ነው፣ እኛ ልጆቹ ነን። ሁላችንም ወንድሞችና እህቶች ነን። ሌሎች ላይ ዳኝነት ያለመስጠት እንዴት ግልጽ ማድረግ እንዳለብኝ አይገባኝም። የፍቅር ስሜትና እምነት ሁልጊዜ እንድታስታውሱ ይረዳችኋል። ቅዱስ መጽሐፍ መጥቀስ ይችላለሁ። ትምህርትን ማስፋፋት ይችላለሁ። በቅርቡ የመኪና ፈረፍ ጎን ላይም ተለጥፎ ያየሁትን መጥቀት ይችላለሁ። ጥቅሱም እንደምለው ከአንተ በተለየ መንገድ ኃጢአት ስለመጽፍ አትፍረድብኝ ይላል። ከአንተ በተለየ መንገድ ኃጢአት ስለፈጸምኩኝ አትፍረድብኝ። ሁላችንም ፍጹም እንዳልሆን መገንዘብ አለብን። ሁላችንም በእግዚአብሔር ፊት ለማኞች ነን። በአንድ ወቅት ሁላችንም የስርየት መክደኛ ሥራ በማቅረብ ለቤዛነት ልመና እናደርጋለን። ላደረግነው ስህተትና ኃጢአታችን በነፍሳችን ኃይል ምሕረት እንዲደረግልን ምኞት አላደረግንም?
We have committed because
ምክንያቱም ሁላችንም በእግዚአብሔር ምሕረት ላይ ጥገኞች ስለሆን ለራሳችን በጣም የሚያስፈልገውን ቤዛ ለምን ሌሎችን እንክዳለን?
Desperately desire for ourselves. My beloved brothers and sisters,
ውድ ወንድሞችና እህቶች,
should we not forgive as we wish?
ምህረት እንደሚያስፈልገን ምኞታችን ምህረት ማድረግ አይገባንም? ይህ ከባድ ነው።
forgiving ourselves and others is not easy. In fact,
ሌሎችን ራሳችንና ሌሎችን ይቅር ማለት ቀላል አይደለም። እንዲያውም ብዙዎቹ በባህሪያችን እና አስተሳሰባችን ደግሞ በልባችን ላይ ታላቅ ለውጥ ማድረግ አለብን። ነገር ግን ጥሩ ዜና አለ። ይህ ታላቅ የልብ ለውጥ የክርስቶስ ወንጌል በትክክል እንዲያመጣ ሆኖ የተነደፈ ነው። ወደ ሕይወታችን እንዲያመጣ ሆኖ የተደረገ ነው። እንዴት ይደረጋል? በእግዚአብሔር ፍቅር ነው። ልባችን በእግዚአብሔር ፍቅር ሲሞላ ጥሩ ነገርና ንጹህ የሆነ ይደርስብናል። ትእዛዙንም ልንጠብቅ የእግዚአብሔር ፍቅር ነውና ትእዛዛቱም ከባዶቹ አይደሉም። ከእግዚአብሔር የተወለዱ ሁሉ ዓለምን ያሸንፋሉና አእምሮአችንና ስሜታችን ለመቆጣጠር የእግዚአብሔርን ፍቅር የበለጠ ስንኖረንና የሰማይ አባታችን ፍቅር የበለጠ ልባችን እንዲያሳብጥ እናደርጋለን። እናም ሌሎችን ፍጹም በሆነ የክርስቶስ ፍቅር ለመውደድ ቀላል ይሆናል። ሞቅ ባለው የእግዚአብሔር ፍቅር ልባችን ከከፈን ጨለማና ቀዝቃዛው ጥላቻ እናም ምቀኝነት እየደበዘዘ ይሄዳል። ክርስቶስ ሁልጊዜ ፍጹም የሆነ ምሳሌያችን ነው። በሕይወቱ ትምህርትም መንገዱን አሳይቶናል። ክፉዎችንም ባለጌዎችን እና እሱን ለመግደል ያሰቡትን ይቅር አላቸው። ኢየሱስ እንዳለው የመወደድን ለመውደድ ቀላል ነው። ክፉዎችም ይህን ማድረግ ይችላሉ። ነገር ግን ክርስቶስ ከፍተኛውን ሕግ አስተማረ። ይህን ቃል በጥንት ጊዜ ነው የተናገረ ቢሆንም ዛሬ ለእኛም ይሆናል። እሱን ለመከተል ፍላጎት ላላቸው ሁሉ ነው፣ ለእናንተና ለእኔ ነው። በሰማያት ስለ አባታችን ልጆች ትሑት ዘንድ ጠላቶቻችሁም ውደዱ፣ የሚረግሟችሁንም መርቁ፣ ለምጥሏችሁም መልካም አድርጉ፣ ለሚያሳድዳችሁም ጸልዩ። ልባችን በእግዚአብሔር ፍቅር ስሞላ እግዚአብሔር በክርስቶስ ይቅር እንላለን። እኛም እርስ በርስ ልቤም ለስላሳ በመሆን ይቅር እንላለን። ፍጹም የሆነ የክርስቶስ ፍቅር የንዴት ስሜትና ቁጣን በማስወገድ የመሰማይ አባታችን እንደምናየው እንድናይ ያደርገናል። ፍጹማዊ ያልሆነ የሥጋዊ አካል ማድረግ ከማይችለውና ማድረግ ከማንችለው በላይ ያሳየናል። ምክንያቱም እግዚአብሔር በጣም ስለምወደን እኛም በመውደድ እርስ በርስ ይቅር ማለት አለብን። ውድ እህቶችና ወንድሞች፣ የሚከተለውን ጥያቄ እንደ ግል ፈተናነት አስቡ። በሌላ ሰው ላይ ቂም ትይዛላችሁ? የምትሉት እውነት ቢመስልም ሐሜት፣ አሉባልታ ታወራላችሁ? ባደረጉት ምክንያት ገለልተኛ ወይም ቅጣት ታደርጋላችሁ? በምስጢር ቅናት ምቀኝነት ታደርጋላችሁ? ሌሎች ላይ ጉዳት ለመፍጠር ትፈልጋላችሁ? ለዚህ ጥያቄ መልሳችሁ አዎ ከሆነ በቅድሚያ የገለጽነውን የሁለቱን ቃል ስብከት በመከተል ማቆም አለባችሁ። በዓለማት ክስና ወዳጅነትን ባልሆነው ምክንያት በመፈለግ እርስ በርስ ጥላቻን ማሳየት ቀላል ነው። ነገር ግን ከማድረጋችሁ በፊት የጌታችን ቃልና ምሳሌን እናስታውሳ። ከእናንተ ኃጢአት የሌለበት አስቀድሞ በድንጋይ ይውገራት አላቸው። ወንድሞችና እህቶች፣ ድንጋያችን እናስቀምጥ፣ ርኅራሄ ይኑረን፣ ይቅር እንበል፣ በሰላም እንናገር እርስ በር። የእግዚአብሔር ፍቅር ልባችንን ይሙላ። ለሰው ልጆች ሁሉ መልካም እናድርግ። አዳኝ ቃል ገብተዋል። ስጡ፣ ይሰጣቸዋል። በምትሰፍሩበት መስፈሪያ ተመልሶ ይሰፍርላቸዋል። የተጨቆነና የተቀነነም የተትረፈረፈ መልካም መስፈሪያ በቅፋችሁ ይሰጠላችኋል። ይህ ቃል ክዳን ሁልጊዜ ጥረታችንን ከአሉታ ባህሪ ይልቅ ርኅራሄ፣ ይቅርታና ፍጹም በሆነ ፍቅር ላይ እንድናተኩር አያደርገንም? እንደ ኢየሱስ ክርስቶስ ደቀ መዛሙርት ለክፋት መልካምን እንመልስ። ለመበቀል መፈለግ የለብንም፣ ወይም ግልፍታ ለውጥን አይገባም። በቀል የኔ ነው እና ብድርቱ ይመስላለሁ ይላል ጌታ ተብሎ ተጽፏልና። ጠላትህን ግራ ብራብ አብላው፣ በጠጣም አጠጣው። ክፉውን በመልካም አሸንፍ እንጂ በክፉ አትሸነፍ። አስታውሱ፣ በመጨረሻ የምምሩ ብፁዓን ናቸው ይማራሉና። እንደ ኢየሱስ ክርስቶስ ቤተ ክርስቲያን አባልነታችን የትም ብንሆን እርስ በርስ ፍቅር እንዳለን ሆነን እንታወቅ። ወንድሞችና እህቶች፣ የራሳችን ግትርነት፣ ሐሳብ፣ ምሬት እና ንዴት ከመጨመራችን በፊት በዚህ ሕይወት በቂ የሆኑ ልብ የሚያስቆስል አሳዛኞች አሉ። እኛ ፍጹሞች አይደለንም። በአካባቢያችን ያሉ ሰዎች ፍጹም አይደሉም። ሰዎች የሚያናድድ ነገር፣ ቅሬታ የሚያሰማና ንዴትን ያሳያሉ። በዚህም ምድራዊ ሕይወት ሁልጊዜ እንደዚሁ ይሆናል። ቢሆንም እንኳ ቅሬታችን እንዲቀለን ማድረግ አለብን። የምድራዊ ኑሮ ዓላማ የዚህ አይነት ነገር እንዴት ማስወገድ እንዳለብን መማር ነው። ይህም የጌታ መንገድ ነው። አስታውሱ፣ ሰማያት በዚሁ አይነት ተመሳሳይ እንደተሞላች አስታውሱ። ይቅር ተብለዋቸዋል። ችግራችሁን በጌታ ፊት አድርጉ። ዳኝነት አትስጡ። የኢየሱስ ክርስቶስ ኃጢአት ክፍያ ልባችሁን በማዳን እንድለውጣችሁ አድርጉ። እርስ በርስ ተዋደዱ። እርስ በርስ ይቅር ተባባሉ። የምምሩ ብፁዓን ናቸው ይማራሉና። ይህንን የሚመሰክረው ለመወደንና በሙሉ ሕይወቱን ያለኛ ለጓደኞቹ ብሎ ሕይወቱን ለሰጠው ኢየሱስ ክርስቶስ በተቀደሰው ስሙ ኢየሱስ ክርስቶስ አሜን።
Dear brothers and sisters,
ወንድሞችና እህቶች
for your sustaining support
ለምነታችሁና ድጋፋችሁና አመሰግናለሁ። ምስጋናችንና ፍቅራችን ለእያንዳንዳችሁ እናቀርባለን። በቅርቡ እህት ኔልሰንና እኔ ቆንጆ ትሮፒካል እሳን ትንሽ በሆነ የግል ገንዳ ተደስተን ነበር። ንቁ የሆነ የአሳ አይነት ቅርጽ ወዲያ ወዲህ ይዋኙ ነበር። በቅርቡ ያለውን አገልጋይ ለነኚህ ቆንጆ አሳዎች ምግብ ማን ነው የሚያዘጋጀው ብዬ ጠየቅኩ። እሷም እኔ አለች። ከዛም አልኩ፣ አመሰግኖሽ ያውቃሉ ብዬ ጠየቅኳት። እሷም አይ አለች፣ እስካሁን አይደለም አለች። የማውቃቸው አንዳንድ ሰዎች ፈጣሪያቸውንና እውነተኛ የሆነውን ምግባቸውን ያልተረዱትን አስታወስኩን። እግዚአብሔርና ለእነሱ ያለውን ጥሩነት ሳያውቁ ከቀን ወደ ቀን ይኖራሉ። ሁሉም ሰዎች የእግዚአብሔርን መለኮታዊ ኃይል ቢያውቁና በፍቅር ምስጋና ቢያቀርቡ በጣም የተሻለ ነበር። አመን አስተማረ። አሁን ለእግዚአብሔር ሥራ ምስጋና እናቀርብ፣ ምክንያቱም እርሱ ለዘላለም እቅድን አድርጓልና። የእኛ ምስጋና የምለካው ለእሱ በምናሳየው ፍቅር ነው። እግዚአብሔር የመንፈሳችን አባት ነው። እሱም ፍጹም የሆነ የአካል ሥጋና አጥንት አለው። ከመወለዳችን በፊት በሰማይ ከእሱ ጋር እንደኖር ነበር። በአካል ስፈጥረን እያንዳንዳችን በእግዚአብሔር ምስል ነው የተፈጠር ነው። የአካላዊ ምግባችን አስቡ፣ ከሰማይ የተላከ ነው። የአየር አስፈላጊነት፣ የምግብና ውሃ ሁሉም ከአፍቃሪ ሰማይ አባታችን የተሰጠን ስጦታ ነው። ምድር የተፈጠረው የእኛን አጭር ምድራዊ ጊዜያዊነት ለመደገፍ ነው። ለማደግ፣ ለማፍቀር፣ ለማግባትና ቤተሰብን ለመፍጠር ነው የተወለድ ነው። ጋብቻና ቤተሰብ በእግዚአብሔር የተወሰኑ ናቸው። ቤተሰብ በጊዜና ዘላለማዊነት በጣም አስፈላጊ የሆኑ የሕዝቦች ክፍል ነው። በእግዚአብሔር ታላቅ የደስታ ዕቅድ ቤተሰብ በቤተ መቅደስ በመተሳሰር እና በመዘጋጀት ለዘላለም ከእሱ ጋር ለመሆን ይችላሉ። ይህም ዘላለማዊ ሕይወት ነው። የሰው ልጆች ከፍተኛ ፍላጎትን ያሟላል። ወሰን የሌለውን የተፈጥሮ ግንኙነት ፍላጎትን ከሚወዱት ቤተሰብ ጋር ያደርጋል።
We are part of his divine purpose.
እኛ የሱ መለኮታዊ እቅድ አካል ነን። እነሆ የሰውን ያውነትና ዘላለማዊነት ህይወት ማምጣት ስራዬና ክብሬ ይህ ነው ይላል። ይህም ዓላማ ለማሳካት በርሱ የሚያምን ሁሉ የዘላለም ህይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወደዋልና።
was a supernal manifestation of God's love. እግዚአብሔር
መለኮታዊ ፍቅሩን ያሰበበት ነው። ዓለም በልጁ እንድድን እንጂ በዓለም እንድፈረድ እግዚአብሔር ወደ ዓለም አላከው።
Central to God's eternal plan is
እግዚአብሔር ዘላለማዊ ዋነኛ ዓላማዎች የልጁ ኢየሱስ ክርስቶስ ተልእኮ ነው። የመጣውም የእግዚአብሔር ልጆቹን ለማዳን ነው። በጌታ የኃጢአት ክፍያ ምክንያት ከሞት መነሳት እውን ሆነዋል። በኃጢአት ክፍያ ምክንያት ብቁ ለሆኑት ሁሉ ዘላለማዊ ሕይወት ሊሆን የሚችለው ኢየሱስ አስረድቷል። ኢየሱስም ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ብሞት እንኳ ሕያው ይሆናል።
And whosoever liveth and believeth ያው የሆነው
የሚያምንብኝም ሁሉ ለዘላለም አይሞትም። ኢየሱስ ክርስቶስ ኃጢአት ክፍያና የትንሣኤ ስጦታ እኛ ለፋሲካ መለኮታዊ መልእክት እግዚአብሔር ምስጋና ይገባዋል።
Our heavenly Father loves his children.
የሰማይ አባታችን ልጆቹን ይወዳል። እያንዳንዳቸውን በአካልና መንፈሳዊነት ባርከዋል። ስለ ያንዳንዱ ልናገር እኔ የእግዚአብሔር ልጅ ነኝ የምለውን ስትዘምሩ ለእናንተ የሰጠውን አካላዊ ስጦታን አስቡ። የሚያስገርመው መለኮታዊ የተፈጥሮ አካላችሁን ባህሪ ማረጋገጫ ነው። እያንዳንዱ የሰውነት ክፍል ድንቅ የእግዚአብሔር ስጦታ ነው። እያንዳንዱ ዓይን ያየውን ትኩረት ያደርጋል። ደም ስርና ጡንቻዎች ሁለቱን ዓይኖች በመቆጣጠር ነጠላ የሆነ የሶስት ምስል ገጽታን ይፈጥራል። ዓይን ከአንጎል ጋር በመገናኘት የታየውን ይመዘግባል። ልባችን የሚያስደንቅ መንፊያ ነው። የደም መሰራጨት አቅጣጫ የሚቆጣጠር አራት የሆነ ማስተንፈሻ አለው። ማስተንፈሻውም በቀን ከመቶ ሺህ በላይ በመከፈት ይዘጋል። በዓመት 36 ሺህ ሚሊዮን ጊዜ በላይ ተከፍቶ ይዘጋል። በበሽታ ካልሆነ በስተቀር ይህን ጭንቀት መቋቋም ይችላል። የአካል መከላከያ ዘዴን አስቡ። ከጉዳት ለመከላከል ህመምን ይረዳል። ለቁስል መመርቀዝ ሰውነት በሽታን የሚከላከልበትን ያመነጫል። ቆዳ መከላከያን ያዘጋጃል። ቁስል ከሚያመጣ ከልክ በላይ የሆነ ሙቀትን ወይም ቀዝቃዛን ጥንቃቄ ይሰጣል። አካል የማይጠነቀቀውን ህዋስ በመዳሰስ አስፈላጊ የሆነውን ቅመማ ቅመም ይቆጣጠራል። አካል የራሱን ቁስል ስንብርና የተሰበረ አጥንትን ያድናል። የማባዛት ኃይል ሌላኛው የእግዚአብሔር ቅዱስ ስጦታ ነው። መለኮታዊ ጉዞን ለማሟላት ፍጹም የሆነ አካል አስፈላጊ እንዳልሆነ ማስታወስ አለባቸው። እንዲያውም አንዳንድ ጣፋጭ መንፈሶች በደካማነት ቤት የሚኖሩና ፍጹም የሆነ አካል የሌላቸው ነው። ታላቅ መንፈሳዊ ብርታት አንዳንዴም እድገት የሚታየው የአካል ጉድለት ባላቸው ሰዎች ነው። ምክንያቱም ተፈትኗል። ማንኛውም የሰውን አካል እንዴት እንደምሠራ ያጠና ሰው የእግዚአብሔር በክብሩና ኃይሉ እንደሚሄድ አይተዋል። ምክንያቱም አካል በመለኮታዊ ሕግ የሚተዳደር ስለሆነ ምንም በረከት ከእግዚአብሔር ስናገኝ የምናገኘው በተመረኮዘበት በዚያ ሕግ ታዛዥነት ነው። አንዳንድ ሰዎች ይህ አስደናቂ የአካል ባህሪ በአጋጣሚ ወይም በሳይንስ ጽንሰ ሐሳብ የተገኘ መሆኑን በተሳሳተ ያስባሉ። ራሳችሁን ጠይቁ። ፍንዳታ በማተሚያ ሱቅ መዝገበ ቃላትን ሊያመርት ይችላል? ሊሆን አይችልም። ከሆነ የተቀደደ ገጹን ሊጠግን አይችልም ወይም አዲስ የሆነውን ማመርታት አይችልም።
If the body's capacity for normal function
የሰውነት አካል በተለምዶ ተግባር መካከል መጠገን መቆጣጠርና ያለወሰን የሚቀጥል ከሆነ ህይወት እዚህ ለዘላለም ይቀጥላል።
Yes.
አዎ።
We would be stranded.
ያለረዳት ምድር ላይ እንቀራለን።
Mercifully for us.
ለኛ ምህረት አዳኛችን ከእርጀትና ሌላ ሂደቶች ውጤት አካላዊ ሞትን አዘጋጅቷል።
Death like birth.
ሞት እንደ ልደት የህይወት አካል ነው።
Scripture teaches that it was not expected.
መጽሐፍ ቅዱስ እንደሚያስተምረው ሰው ከግዚያዊ ሞት መቅረቱ አስፈልጊ አይደለም። ምክንያቱም ይህ ታላቁ የደስታ እቅድ ያጠፋዋልና።
To return to God.
ወደ እግዚአብሔር በሞት መንገድ መመለስ
is a joy for those who
እሱን ለሚወዱት ደስታ ነው።
Eventually the time
በመጨረሻም የእያንዳንዱ መንፈስም ከስጋ ጋር ፍጹም በሆነ ሁኔታ በድጋሚ አንድ ላይ መሆንበት ጊዜ ይመጣል። እግርና እጅና መገጣጠሚያዎች ተገቢ በሆነ ሁኔታ የሚመለሱበት ጊዜ ይመጣል። እንደገና ሊለያዩ አይችሉም። ለዚህ አካላዊ ስጦታ እግዚአብሔር ምስጋና ይግባው።
Important as is the body.
እንደ አካል አስፈላጊ ስለሆነ ለዘላለም መንፈስም እንደ ከመወለዳችን በፊት መንፈሳችን ይኖር ነበር። አካል ከሞተ በኋላ መኖርን ይቀጥላል። መንፈስ ለአካል የህይወት ልምድና የግል ባህሪን ያዘጋጃል። በዚህ ህይወትና በመቀጠለው መንፈስ አካል አንድ ላይ በመገኘት የሰለስቲያል ናሪ ነፍስ ይሆናሉ። እያንዳንዱ መንፈስ በጣም ጠቃሚ በመሆኑ ምክንያት እድገቱ ዘላለማዊ አስፈላጊነት አለው። በልብ ጸሎት ከአፍቃሪ ሰማይ አባታችን ጋር በመናደርገው ግንኙነት ብርታት ያገኛል። አንድ ቀን ዳኝነት የምንቀበልበት ሁሉ መንፈሳዊ ነው።
These include love,
ይህም ፍቅር፣ ምግባር ጥሩነት፣ ታማኝነት፣ ርህራሄ እና ለሌሎች አገልግሎት መስጠት ያቀፈ ነው። መንፈሳችሁ ከአካል ጋር አንድ ላይ ሆኖ ለዘላለማዊ እድገታችሁ ዋና አስፈላጊነት ይህን ባህሪ ያሳድጋል። መንፈሳዊ እድገት የሚገኘው በእምነት ንስሐ በመግባት ንስሐ መግባት በጥምቀት በመንፈስ ቅዱስ ስጦታና የቤተ መቅደስ መንፈሳዊ ስጦታና የመተሳተፍ ሥርዓቶችን ጭምር እስከ መጨረሻ በማጽናት ነው። አካል ለመኖር በየቀኑ ምግብ እንደሚያስፈልገው መንፈስም እንደዚሁ ምግብ ያስፈልገዋል። መንፈስ በዘላለማዊ እውነታ ይመገባል። ባለፈው ዓመት 400ኛው ኪንግ ጀምስ ቅዱስ መጽሐፍ ትርጉምን አከበርን። መጽሐፍ ሞርሞን ወደ 200 ዓመት ይጠጋል። አሁን ወደ 107 ቋንቋ ተተርጉመዋል። በዚህና ሌላ የከበረ መጽሐፍ ቅዱሶች እግዚአብሔር የዘላለም አባታችንና ልጁ ኢየሱስ ክርስቶስ አዳኛችን መሆኑን እናውቃለን። ለዚህ መንፈሳዊ ስጦታዎች እግዚአብሔር ምስጋና ይድረሰው። የብዙ ክፍለ ዘመናት ነቢያት አዳም፣ ኖዋ፣ ሙሴና አብርሃም ሁላቸውም ስለ ሰማይ አባታችንና ኢየሱስ ክርስቶስ መለኮታዊነት አስተምረዋል። የአሁኑ ክፍለ ዘመናችን በሰማይ አባትና ኢየሱስ ክርስቶስ ለነቢይ ጆሴፍ ስሚዝ በ1820 በመታየት አስታውቋል። ቤተ ክርስቲያን በ1830 ተደራጅቶ ነበር። አሁን ከ182ኛ ዓመት በኋላ ወንጌል ለሁሉም አገር፣ ነገድ፣ ቋንቋ፣ ሕዝብ ለመውሰድ በቃል ክዳን ስር ነን። ይህንን በማድረግ ሰጪዎችና ተቀባዮች ቡራኬን ያገኛሉ። ልጆቹን ለማስተማርና እግዚአብሔርን እንዲያውቁ ለማድረግ ኃላፊነት አለብን። ድሮንጉስ ቤንጃሚን እንዳሉት በእግዚአብሔር ይመኑ እርሱ እንዳለ ይመኑ እና እርሱ በሰማይም በምድርም ያሉትን ሁሉንም ነገሮች ፈጥሯል በሰማይና በምድር ሁሉ ጥበብና ኃይል እንዳለው ይመኑ እናም እንደገና ለኃጢአታችሁ ንስሐ መግባትና መርሳት እናም በእግዚአብሔር ፊት እንዳለባችሁ ይመኑ እናም ይቅር እንድትበሉ ከልባችሁ ጠይቁ እናም አሁን እነዚህን ነገሮች ሁሉ ከማመናችሁ መፈጸማችሁን አረጋግጡ እግዚአብሔር ትላንትና ዛሬምና ለዘላለም አንድ ነው እኛ ግን አይደለንም በየቀኑ የኃጢአት ክፍያ ኃይል ለማግኘት ፈተና አለብን በእውነት በመለወጥ እንደ ክርስቶስ ለመሆንና ለዘላለማዊ ሕይወት ብቁ ሆነን ከእግዚአብሔር ከኢየሱስ ክርስቶስና ቤተሰባችን ጋር ለዘላለም ለመሆን የኃጢአት ክፍያ ኃይል ያስፈልገናል
Thanks be to God.
ለዚህ እግዚአብሔር ምስጋና ይገባዋል። እግዚአብሔር ኗሪ መሆኑን መሰክራለሁ። ኢየሱስ ክርስቶስ መሆኑን መሰክራለሁ። ይሄ ቤተክርስቲያኑ ነው። መለኮታዊ ጉዞ ለመፈጸም በኋላኛው ቀን እንደገና ተመስርቷል። ዛሬ በፕሬዝዳንት ቶማስ ኤስ ሞንሰን እንመራለን። ስለምንወደው በሙሉ ልባችን ድጋፍ እንሰጣለን። ደግሞም ለአማካሪዎቹና የ12ኛ ሐዋርያዎች ገላጭ እንደሆኑ ድጋፋችን እንሰጣለን። ምስክርነቴም በተቀደሰው ስሙ ኢየሱስ ክርስቶስ አሜን።
For the past 20 months,
ላለፉት 20 ዓመታት የኛ ቤተሰብ ልዩ እንክብካቤ በሚያስፈልገው ልጅ ተባርከናል። ትንሹ ፓክሰን የኛ የልጅ ልጅ ከአንድ በክሮሞዞም መዛባት በመወለዱ ምክንያት ከሌሎች በሚሊየን ከሚቆጠሩ ሰዎች ይለየዋል። ለኛ ሴት ልጅ እና ለርሷ ባለቤት ፓክሰን ከተወለደ በኋላ ያልተለመደው እና ያልተጠበቀው ህይወት ጀመረ። ከዘላለማዊነት ጋራ የሚተሳሰር አስቸጋሪ የሆነ ፈተናም ሆኗል። ሽማግሌ ሩሴል ኤም ኔልሰን የ12ቱ ጉባኤ ይህን ተናገሩ። በማይታወቅ ምክንያት አንዳንድ ሰዎች አካለ ስንኩል ሆነው ይወለዳሉ። የተወሰነው የሰውነት አካላቸው ጤናማ ላይሆን ይችላል። የሰውነታችን ዋና አካላት በአግባቡ መስራት ሊሳናቸው ይችላል። ሁሉም አካሎቻችን ለበሽቶች እና ለሞት የተጋለጡ ናቸው። ሆኖም ግን የአካላችን ስጦታ በዋጋ ሊተመን የማይችል ነው። እንደ እግዚአብሔር ለመሆን መለኮታዊ ግባችንን ፍጹም አካል አያስፈልገውም። በእውነቱ አንዳንድ ጣፋጭ መንፈሶች በደካማ አካል ውስጥ ነው የሚገኙት። ዳግመኛ መንፈሳችን እና አካላችን ፍጹም በሆነ ሁኔታ አጥንቶቻችን ሁሉ አብረው በመመለስ ዳግመኛ ይዋሃዳሉ። ከዛም ምስጋና ለኢየሱስ ክርስቶስ የኃጢአት ክፍያ ይግባው እና ዳግመኛ በእርሱ እንጸልያለን። ለሁላችሁም ፈተና ሐዘን በምትወዱት ሰው ጉዳት ምክንያት ቢሰማችሁ ይህንን እወቁ። መጨረሻ በሌለውና ዘላለማዊ በሆነ ፍቅር እግዚአብሔር የኛ የሰማይ አባት የተጎዱትን እና እናንተንም ይወዳችኋል። አንዳንዶች ይህንን ስቃይ ሲያጋጥማቸው ለምንድን ነው እሱ ኃያሉ እግዚአብሔር ይህ እንዲሆን የፈቀደው በእኔ ላይ ብለው ይጠይቃሉ። ከዛም ያ የማይቀረውን ጥያቄ ይጠይቃሉ። ለምንድን ነው እሱ ይሄ በእኔ ሊሆንብኝ የቻለው? ለምንድን ነው እሱ ህመም ወይንም ውድ የቤተሰብ አባላት ህይወት የሚወስደው ሁኔታዎችን የሚያጋጥሙን? ህመሙስ ለምንድን ነው እሱ?
We can turn to the great plan of happiness.
በዚህ ጊዜ በሰማይ አባት የተዘጋጀልን የደስታ እቅድ ማሰብ አለብን። ያ እቅድ ከምድራዊ ህይወት በፊት ሲቀርብልን በደስታ ጮኸን ነበር። በቀላሉ ለማስቀመጥ ያ የህይወት ለዘላለም ትንሳኤ የሚያበቃን ስልጣና ነው። ያ ሂደት ማለት ደግሞ ፈተና እና መከራን ማለት ነው። ሁሌም እንደዚህ ይሆናል። ከዚህም የሚያመልጥ ማንም የለም። በእግዚአብሔር ፍቃድ ማመን የሟችነትን ሕይወት ዋና አካል ነው። በሱ ባለን እምነት ብዙ ጥያቄዎችን እና ትንሽ መልሶችን ባለውን ጊዜ የክርስቶስ የኃጢአት ክፍያ እንቀበላለን። ከትንሣኤው በኋላ አዳኛችን ኢየሱስ ክርስቶስ የአሜሪካንን ሕዝቦች በጎበኛው ወቅት ሰዎችን ሁሉ ይህንን ግብዣ ጋብዟቸው ነበረ። ከእናንተ መካከል በሽተኞች አሉን? ወደዚህ ስፍራ አምጧቸው። ከእናንተ መካከል ድውይ ወይንም አይነ ስውሮች ወይንም ሽባ ወይንም ለምጻም ወይንም ሰውነታቸው የሰለለ ወይንም ደንቆሮ ወይንም በተመሳሳይ የታመሙ አሉን? ወደዚህ ስፍራ አምጧቸው። እናም ለነርሱ ከአንጀቴ ርኅራኄ ስላለኝ እፈውሳቸዋለሁ፣ ውስጤም በምሕረት ተሞልቷልና። እናም እንዲህ ሆነ። ይህንን በተናገረ ጊዜ ሕዝቡ በሙሉ በአንድ ልብ ከበሽተኞቻቸው እንዲሁም ከሚሰቃዩት እናም ከበሽተኞቹ እናም ከዓይነ ስውሮቹ እናም ከዲዳዎቹ እናም በሁሉም አይነት በሽታ ከሚሰቃዩ ሰዎች ጋር ሄዱ። እናም ወደ እነርሱ በቀረቡ ጊዜ እያንዳንዳቸውን ፈወሳቸው። ሁሉም ሄዱ ከሚለው ቃል ታላቅ ጥንካሬ ሊገኝ ይችላል። ወንድምና እህቶች፣ ሁላችንም ፈተና ያጋጥመናል። በተመሳሳይ የታመሙ አሉ የሚለውን ሐረግ ሁላችንም እናውቃለን። እናውቀውም እንዴ? Shortly after precious Paxton was born, we knew Heavenly Father. ውዱ ፓክሰን ከተወለደ በኋላ የሰማይ አባት እንደሚባርከን እና አንድ የተለየ ትምህርት እንደሚያስተምረን አወቀን። የርሱ አባት እና እኔ እጃችንን በትንሹ ጭንቅላቱ ላይ ለክህነት ቡራኬ እንደጫነን ከዮሐንስ ወንጌል 9ኛ ምዕራፍ ውስጥ እኚህ ቃላቶች ወደ አእምሮዬ መጡ። የእግዚአብሔር ሥራ በእርሱ ሊገለጥ ነው። የእግዚአብሔር ሥራ በእውነትም በፓክሰን አማካኝነት እየተገለጠ ነው። ለምንወዳቸው በተለይ ለፓክሰን እና ለእርሱ ቤተሰቦች በምናደርገው አገልግሎት የሐዘን እንባ ጸሎት እና በምናሳየው ፍቅር ትዕግሥትን እምነትን ምስጋናን እየተማረን ነው። ፕሬዚዳንት ጄምስ ኢፋውስ ይህንን ተናገሩ። እኔ ልጆቻቸው በአእምሮ በሽታ ወይንም በአካል መጉደል ተወልደው በዚህ ምክንያት የሚደርስባቸውን ስቃይና ሐዘን በወኔ ለሚያሸንፉ ወላጆች ምስጋና አለኝ ብለው ተናግረዋል። ይህ ስቃይ በወላጅ ወይንም ልጅ የሕይወት ዘመን ሳይቀል ብዙ ጊዜ ሊኖር ይችላል። ብዙ ጊዜ ወላጆች የማይነጥፍ እንክብካቤ ዕለት ተዕለት እንዲያደርጉ ይጠበቅባቸዋል። ብዙ ወላጅ እናቶች ሌት ተቀን ደከመኝ ሰለቸኝ ሳይሉ ለልጆቻቸው የሚያስፈልገውን እንክብካቤ ያደርጋሉ። በሙዛያ እንደተገለጸው የፈጣሪ ንጹሕ ፍቅር ለፓክሰን ቤተሰቦች ሲሰጥ አይተናል። ይህም ፍቅር ለሁሉም የሚሰጥ ነው። እናም አሁን እንዲህ ሆነ። በአልማ እና በወንድሞቹ ላይ የሆነው ሸክም ቀለለላቸው። አሁን ሸክማቸው ማቅለል እንዲችሉ እና በደስታም በትዕግሥትም ለጌታ ፈቃድ እንዲሰጡ ጌታ ብርሃንን ሰጥቷቸዋልና። ፓክሰን ከተወለደ ከተወሰነ ቀን በኋላ በአንድ ምሽት በሕፃን ሐኪም ቤት በነበርንበት ጊዜ በሶልት ሌክ ሲቲ ዩታ የሕፃናት ሐኪም ቤት እያለን በዶክተሮች እና በጤና ረዳቶች በሚሰጠው ልዩ እንክብካቤ ተገርመን ሴት ልጄን ምን ያህል እንደሚያስከፍለን በመገመት ጠየቋት። በአጠገባችን ቆሞ የነበረው ዶክተርም ግምቴ ትክክል እንዳልሆነ እና የፓክሰን ዋጋ እኔ ከገመትኩት እጅግ እንደሚልቅ ነገረን። በዛም ሰዓት በዛ ሆስፒታል የተሰጠው የአገልግሎት ወጪ በሌሎች የጊዜ እና ገንዘብ ስጦታ አማካኝነት እንደተሸፈነ ተረዳን። ይህ በጥንቃቄ የተከታተሉት የትንሽዬ መንፈስ ዋጋ ሳስብ እነኚህ የእርሱ ቃላት አጽናኙኝ። አንድ የማውቀው ቅዱስ ቃል አስታወስኩ። የህይወትን ዋጋ በእግዚአብሔር ፊት ታላቅ መሆኑን አስታውስ የሚል የሰማይ አባታችንን እና የርሱን ተወዳጅ ልጅ ኢየሱስ ክርስቶስ ለእያንዳንዳችን ያላቸውን ወደር የለሽ ፍቅር ሳስብ አነባሁኝ። ኃያል በሆነ መንገድ ህይወትን ምን ያህል በእግዚአብሔር ፊት ዋጋ እንዳለው ተማርኩኝ። የፓክሰን ቤተሰብ በእልፍ የሰማይ እና የምድር መላእክቶች እንደተከነበቡ ተገነዘብን። አንዳንዶቹ እርዳታ በሚያስፈልግበት ጊዜ ወጥተው ሄደዋል። ሌሎቹ ምግብ በማምጣት ልብስን በማጠብ፣ ሌሎች ልጆችን ከትምህርት ቤት በማምጣት ለማጽናናት በመደወል እና ለፓክሰን በመጸለይ እርዳታቸውን ለግሰዋል። ሌላ የተማርነው ትምህርት
If you come upon a person who is drowning,
እየሰመጠ ያለ ያለን ሰው እርዳታ እንደሚፈልግ ትጠይቁታላችሁን? ወይንስ ጥልቅ ከሆነ ውሃ ውስጥ ዘላችሁ ገብታችሁ ማዳኑ ይቀላል? ብዙ ጊዜ የተለመደው መርዳት የምችል ከሆነ ነገረኝ የሚለው በእውነቱ ከሆነ እርዳታ አይደለም። በአካባቢያችን ባሉ ህይወቶች ምን ያህል ዋጋ እንዳላቸው መማራችንን እንቀጥላለን። እርዳታ ማድረግ ብቻ ሳይሆን ሌሎችን በመርዳት ስለምናገኘው ደስታ እንማራለን። ሌሎችን በማጽናናት ታላቅ ተምሳሌት የሆኑት ፕሬዚዳንት ቶማስ ኤን ሲሞንሰን ይህንን ተናገሩ። እግዚአብሔር ለወንድሞቻቸው ጠባቂ የሆኑትን፣ የሌሎችን ስቃይ ለማቅለል የሚጥሩትን፣ በመልካምነታቸው ዓለምን የተሻለ ቦታ ለማድረግ የሚታገሉትን ይባርካል። እንደዚህ አይነት ሰዎችን የሚያንጸባርቅ
They have an aura ፈገግታ እንዳላቸው ታዝቧቸዋል።
የተረጋጉ እና እርግጠኞች ናቸው፣ ደስተኞች ናቸው። ራሱን በረከትን ያሳየ ሰው ሌሎችን መርዳት አይችልም። መከራ፣ ስቃይ፣ ሐዘን እና ፈተና ቢያጋጥመንም አዳኛችን ሁሌም ከጎናችን ይኖራል። እሱ
He has promised
ይህንን ለኛ ቃል ገብቶልናል። ወላጆች እንደ ሌላቸው ልጆች ወላጅ እንደ ሌላቸው ልጆች አልተዋቹ ወደናንተ እመጣለሁ። ስለምን እተውላችኋለሁ? ሰላሜን እሰጣችኋለሁ። እኔ የምሰጣችሁ ዓለም እንደምሰጣችሁ አይደለም። ልባችሁን አይታወክም፣ አይፈራም። ለግርሙ ፓክሰን ምስጋናችን
The Lord has manifested his word.
ለሰማይ አባታችን ታላቅ ነው። ምንም እንኳን ጌታ ስራውን ቢገልጽም እና ይሄንን ጠቃሚ የተቀደሰና ልዩ ትምህርት ማስተማሩን ቢከተልም በአንድ በሚወደድ መዝሙር ንግግር ልዝጋ።
We are all enlisted till the conflict is o'er.
ጦርነቱ እስከሚያልቅ ድረስ ወታደሮች ነን፣ ደስተኞች ነን። ደስተኞች ነን። በሰራዊት ውስጥ ያሉ ወታደሮች ሽልማት አላቸው። እናሸንፋለን፣ ሽልማቱ እናገኛለን። ወንድሞችና እህቶች ሸክማችንን እንድንችል እና ለሚሰቃዩት እና እርዳታ ለሚሹት እንድንደርስላቸው ጸሎቴ ነው።
May we each thank God for his blessings.
እግዚአብሔር በረከት ምስጋና እና እናቀርብ። ከሰማይ አባታችን ያለን ቃል ኪዳን እናድስ በተቀደሰ በኢየሱስ ክርስቶስ ስም አሜን።
The choir and congregation
ዘማሪዎች እና ተሳታፊዎች በአንድነት
Rejoice,
the Lord is King. የሚለውን ይዘምራሉ። ከመዝሙሩ ቀጥሎ ትላንትና ከሴቶች መረዳጃ ማህበር ፕሬዚዳንትነት ሹመት የወረዱት እህት ጁሊ ቢ ቤክ ንግግር ያሰሙናል። ከእህት ቤክ ንግግር መጨረሻ ላይ የ12ኛ ሐዋርያ አባል የሆኑት ሽማግሌ ዲ ታድ ክሪስቶፈርሰን ንግግር ያደርጉልናል። ዘማሪዎቹ ከዛም Let us oft speak kind word የሚለውን ይዘምራሉ።
This is the 182nd annual
ይህ አንድ መቶ ሰማለተኛ ዓመታዊ አጠቃላይ የኋለኛው ቀን ቅዱሳን ኢየሱስ ክርስቶስ ቤተ ክርስቲያን ጉባኤ ነው።
Grateful for that wonderful celebratory hymn.
በዚ ለግሩም መዝሙር ምስጋና ላይ በቅርቡ አመታት በመንፈስ ቅዱስ ስለ ሴቶች ማህበር አላማ እና ባህሪያት ስለ ታሪኩ ወጋ ስለ ስራው እና ከቄስ እና ከመልጸደቅ የክህነት ስልጣን ጉባኤ ጋራ ስላለው ተዛማራጅነት እንዳወራ ይገፋፋኛል። ነቢያቶች በሴቶች ማህበር ላይ ስላላቸው ራሄ ትኩረት ማድረግ አስፈላጊ ይመስላል። ልክ የጌታ ነቢያቶች ሳይቋርጡ ሽማግሌዎችን እና ከፍተኛ ቄሶችን ስለ አላማው ኃላፊነት እንዳስተማሩት ሁሉ ከሴቶች ማህበር እህቶች ጋራም ራያቸውን አካፍለዋል። ከነርሱ ምክንያት የሴቶች ማህበር አላማ እምነትን እና ግላዊ ቅድስናን ለማሳደግ ቤትን እና ቤተሰብን ለማጠንከር እና ለተቸገሩ ለመድረስ እንደሆነ ግልጽ ሆኗል። እምነት፣ ቤተሰብ እና እርዳታ፣ እነዚህ ሶስት ቃላቶች ቤተክርስቲያን ኒቷን ላሉ እህቶች የነቢያችን ራእይ ለመግለጽ የመጡ ናቸው። ከዳግመኛ መመለሱ አንስቶ ነቢያቶች ስለ ታሪክ ታማኝ አላማ ስላላ ዘላለማዊ ዋጋ እና አላማውን ስለ ምትረዳ ሴት ያላቸውን ራእይ አካፍለዋል። ዮሴፍ ስሚዝ የመጀመሪያውን የሴት ማህበር ሲያቋቁም የመጀመሪያውን ፕሬዚዳንት ይህንን ማህበር ድሆችን በመርዳት ፍላጎት ታቸውን በማሟላት እና ሌሎች የማህበሩን ጉዳይ በመፈጸም እንድትመራ አዟል። ይህ ማህበር የተለየ እና ከዓለም ኃጢአቶች ሁሉ የጸዳ እንዲሆን አልሟል። ብሬገም ያንግ ሁለተኛው የቤተክርስቲያኗ ፕሬዚዳንት እህቶችን የሴቶችን ማህበር በተለያዩ ቅርንጫፎች እንዲያደራጁ የእሱን አማካሪዎች እና የ12ቱን ሐዋርያት ቄሶችን
እንዲያዟቸው አዟል እንዲህም ብሎ ጨመረላቸው አንዳንዶች ይህንን አስፈላጊ አይደለም ብለው ያስባሉ ሆኖም ግን ይሄ አስፈላጊ ነው ከዛም በኋላ ፕሬዝዳንት ጆሴፍ ስሚዝ ይህንን ብሏል ካላማችን ድርጅቶች በተቃራኒው እሶች ማህበር መለኮታዊ በሆነ መልኩ የተቋቋመ የተደራጀ ስልጣን የተሰጠው በእግዚአብሔር የተባረከ ነው ፕሬዝዳንት ጆሴፍ ፊልዲንግ ስሚዝ እህቶችን ኃይል እና ስልጣን ታላቅ የሆኑ ብዙ ነገሮችን እንዲሰሩ እንደተሰጣቸው ነግሯቸዋል አክሎም እናንተ በእግዚአብሔር መንግስት ውስጥ በዚህ ምድር ላይ አስፈላጊ አካል ናችሁ ይህ እምነት ያላቸውን አባላት በአባታችን መንግስት ውስጥ ዘላለማዊ ህይወት እንዲያገኙ የሚረዳቸው ነው
Every year hundreds of thousands of women
በያንዳንዱ አመት በመቶ ሺዎች የሚቆጠሩ ሴቶችና ወጣት ሴቶች የዚ ያደገ ያለው የሴቶች ማህበር አባላት ይሆናሉ የማህበሩ አባላት ከሆኑ በኋላ የትም ትኑር የትም ታገልግል ሁሌም በሴቶች ማህበር ውስጥ ያላትን አባልነት እንደያዘች ትኖራለች በማህበሩ አስፈላጊነት ምክንያት የመጀመሪያው አመራር ሴት ወጣት ልጆች ለሴቶች ማህበር ከ18 አመት ሳይሞላቸው በፊት ግታቸው እንዲጀምሩ ያላቸውን ፍላጎት ገልጸዋል የሴቶች ማህበር ዝግጅት አይደለም ሴቶች ስለ እምነት በተሰብ እርዳታ ስለማድረግ ለማስተማር መለኮታዊ በሆነ መልኩ በእግዚአብሔር የተመረጠና የተሾመ የጌታ ቤተክርስቲያን አንድ አካል ነው ተጽዕኖ በሁድ ክፍሎች ወይንም በማህበራዊ ስነ ስርዓቶች ላይ ብቻ የተገደበ አይደለም የሴቶች ማህበር ለኋለኛው ቅዱሳን ሴቶች ጥንታዊ ቤተክርስቲያን ጌታ እና ሐዋርያትን ሲከተሉ እንደነበሩ ሴቶች የእሱ አቅጣጫ በመከተል የህይወትን መንገድ እንዲሆኑ ነው የሚፈለገው በሴቶች ማህበር ያገኘችውን መልካም ምግባር የህይወቷ አንድ አካል ለማድረግ ግዴታ እንደሆነ ተምረናል ነብዩ ዮሴፍ ስሚዝ የሴቶች ማህበር ሲያቋቋም እህቶችን ድሆችን እንዲታደጉ እና መንፈስን ሊያድኑ እንደሆነ አስተምሯቸዋል በእርሱም ኃላፊነት ነፍስን ለማዳን እህቶችን በሰፊ ተጽዕኖ በማድረግ ውስጥ እንዲያሳተፉ ስልጣን ተሰጣቸዋል ዮሴፍ ስሚዝ ለእህቶች የሴቶች ማህበር ለክህነት ዕድል በረከት እና ስጦታ እንዲያዘጋጃቸው ሲነግራቸው የጌታ የደህንነት ሥራ ለእነሱ ተባርቶላቸዋል
The Lord's work of salvation was open to them. Saving
souls includes መንፈስን ማዳን ወንጌልን ማካፈል እና በሚ ሲዮናዊ ሥራ ውስጥ መሳተፍ ያቅፋል። በቤተ መቅደስ እና የቤተሰብ ታሪክ ሥራ ውስጥ መሳተፍንም ይጨምራል።
John A. Widso declared that Relief Society offers relief of poverty.
ሽማግሌ John A. Widso የሴቶች ማህበር ለደህንነት ለበሽታ ለጥንካሬ ለህመም ደስታን ለሚያግዱ ነገር ሁሉ እርዳታ እንዳለው ገልጸዋል ብለው ተናግረዋል።
President
Boyd K. Packer የሴቶችን ማህበር ከጠባቂ ገንብ ጋር አስመሳስለውታል። እህቶች እና የነሱ ቤተሰብ የመጠበቅ ኃላፊነት የጠባቂነት እና የቤት ለቤት ትምህርት ጨምሯል። እናም ለሌሎች አገልግሎት ፍላጎትን ስናሳይ ከጌታ ጋር የገባነውን ቃል ኪዳን እንድናድስ ይረዳናል። የተጎዱትን እና እርዳታ የሚያስፈልጋቸውን ስናስተምራቸው ከቄሶች ጋር አብረን በጋራ
There are many sisters who are living in
የቅድስና መንፈሳችንን እና ዓላማችንን ፍላጎት ለመጠበቅ እንሰራለን።
Spiritual robes. It is your privilege to go into homes and exchange robes for rags.
President Spencer W. Kimball ይህንን ተናግሯል። ብዙ በረከትን ሳያገኙ የሚኖሩ እህቶች አሉ። እጅግ ብዙ በረከቶች ዓለማዊ መንፈሳዊ ለመቀበል ይችላሉ። ይህ የእናንተ እድል ነው። በቤታችሁ ሄዳችሁ በረከትን ማግኘት ፕሬዝዳንት ትችላላችሁ ብሎ ተናግሯል። ፕሬዝዳንት ሃሎድ ቢሊ ራይ እንዲህ አካፍሏል።
President Joseph F. Smith
ጌታ ለምን እኚህን ቤቶች መጎብኘት ለሴቶች ማህበር እንደሰጣቸው ማየት አትችሉምን? ምክንያቱም ከእርሱ ከጌታቸው በበስተቀር በቤተ ክርስቲያኑ ውስጥ ሌላ ሩሩ የሆነ ተጽዕኖ ማድረግ የሚችል ምሉ የሆነ ልባዊ መርዳት እና የእነዚህን ግለሰቦች ህይወት አስፈላጊነት መርዳት የሚችል የለም። ፕሬዚዳንት ጆሴፍ ስሚስ የሴቶች ማህበር እህቶችን እና የእነሱን ማህበራዊ መሪዎችን እንዲህ ሲል አስጠንቅቋል። የእኛ የሴቶች ማህበር ሴት ስራችን የሆኑ ድርጅቶችን ሲከተሉ፣ ሲቀላቀሉ እና የራሳቸውን የሆነ ማንነታቸውን ሲያጡ ማየት እንደማይፈልግ ተናግሯል። እሱ እህቶች ዓለምን እንዲመሩ በተለይ የዓለምን ሴቶችን በማንኛውም በሚመሰገኑ እግዚአብሔርን በሚወዱ አበረታችና የሰው ልጆች ሁሉ ንጹህ በሚያደርጉ ነገሮች ላይ ምሪት እንዲኖራቸው ጠብቋል። ፕሬዚዳንት ቶማስ ኤስ ሞንሰን እና የእርሱ አማካሪዎች በቅርቡ ይህንን መስክረዋል። ጌታ የወንጌልን ሙሉነት በነቢዩ ዮሴፍ ስሚስ አማካኝነት እንዲመልስ አድርጓል። እናም የሴቶች ማህበር የዚህ መመለስ አንድ ጠቃሚ አካል ነው። በቅርቡ የመጀመሪያ አመራሮች የሴት ልጅ በእኔ መንግስት ውስጥ የሴቶች ማህበር ታሪክ እና ስራ የሚል መጽሐፍ አሳተመው በዓለም ደረጃ አከፋፍሏል። በዚህ መጽሐፍ ውስጥ እህት እና ወንደሞች በቤተ ክርስቲያን አብረው ሲሰሩ ምሳሌ እናገኛለን። እናም ስለ ማንነታችን፣ ስለ ምን እንደምናምን እና ምን መጠበቅ እንዳለብን መማር እንችላለን። የመጀመሪያ አመራሮች ይህንን መጽሐፍ እንድናጠና ያበረታቱናል። እናም ገደብ የለሽ የሆነውን እውነት እና ምሳሌ ህይወታችንን እንዲመራ እንፈቅድለት ዘንድ እህቶች ከሴቶች ማህበር ዓላማ ጋር በደንብ ሲዋሃዱ የነቢያቶች ራእይ ይፈጽማል። ፕሬዚዳንት ኪምባል ይህንን ብለዋል። በዚህ ማህበር ውስጥ የጽዮንን ቤት ለማጠንከር እና የእግዚአብሔርን መንግስት ለመገንባት የሚያስችል ተግባር ላይ ያልዋለ ኃይል አለ። ይህ ኃይል ሁለቱን እህቶች እና ወንድሞች የሴቶችን ማህበር አቅም እስከሚረዱ ድረስ አይጠቀሙበትም። እንዲህም ብሎ ተነበየ፣ ወደፊት የሚመጣው አብዛኛውን የቤተ ክርስቲያን እድገት እውን የሚሆነው በዓለም ላይ ያሉ መልካም ሴቶች ወደ ቤተ ክርስቲያን በብዙ ቁጥር ሲሳቡ ነው። ይህ የቤተ ክርስቲያኒቷ ሴቶች ከቀሩት የዓለም ሴቶች በጥሩ መንገድ ሲለዩ እና ልዩ ሲሆኑ እውን ይሆናል። ስለ ሴቶች ማህበር ነቢያቶች ስለ አዩት ራእይ አመሰግናለሁ። ልክ እንደ ፕሬዚዳንት ጎርደን ቢ ሂንክሊን እኔም ከሴቶች ማህበር ጋር እኩል የሚሆን ሌላ ማህበር የትም እንደሌለ አምኛለሁኝ። ራሳችንን ከነቢያቶቹ ራእይ ጋር የሴቶች ማህበር እምነት የቤተሰብ ጥንካሬን እና እርዳታን መስጠትን ከተመለከቱት ጋር የማስማማት ኃላፊነት አለብን። በፕሬዚዳንት ሎሬንዞ ስኖው ቃል ንግግሬን እዘጋለሁኝ። የወደፊት የሴቶቹ ማህበር ታላቅ አቅም ይኖረዋል። ቤተክርስቲያኒቷ ስታድግ ጠቀሜታው እያደገ ይመጣል እና በፊት ከነበረው ይልቅ ታላቅ ኃይል እና ብቃት ይኖረዋል። እሱም እንዲህ አለ፣ የእግዚአብሔር መንግስት ለማስፋፋት የምትረዱ እህቶች ጉልበታችሁን እንዳካፍላችሁ የሥራውን ሽልማት እና ጌታ ለታማኝ ልጆቹ የሚሰጠውን ክብር ትካፈላላችሁ። ይህን ሁሉ የምለው በኢየሱስ ክርስቶስ ስም ነው። አሜን።
Our deepest gratitude and love to Sister Beck.
Sister Beck allen in fikrna misgana na le som amakariochin bemulu misganachin nakarballen. Bakarb sala halenya kan kidisane Jesus Christos betekristian emnet hizboch lemaq sifelgu tebelketenal. Ye bedesetan nikabalalen. Mekniyatum wanna halafinetachin Jesus Christos wangelen በዓለም በሙሉ ለማስተማር ነው። ነገር ግን ስለምናስተምረውና ይህን እንዴት እንደተመሰረተ የሚያምታታ ነገሮች እንዳሉ እና አሁንም እንደነበሩም እናውቃለን። ይህንንም ዛሬ ልናገር የምፈልገው ርዕስ ነው። አዳኝ ትምህርቱን በዘመን መካከለያ አስተማረ እና ሐዋርያቱም ከሐሰት ባህሎችና ፍልስፍና በትምህርቱ ለመጠበቅ ባህል ታግለው ነበር። በሐዋርያቱ አገልግሎት ጊዜ የተስፋፋ ክህደት እንደነበረ ምስክር የሚያደርጉ ነገሮች በአዲስ ኪዳን ደብዳቤ ውስጥ ይገኛሉ። የተከተሉት 100 ዓመቶች በአንዳንድ በነበረ እና ከዛም በኋላ በበዛ በ1900 ዓመት የወንጌል ብርሃን ተበርቶ ነበር። በዚህም በዓለም ላይ ሙሉና ፍጹም የሆነ የክርስቶስ ወንጌል በምድር ላይ በዳግም ተመለሰ። ይህም አስደናቂው ቀን የመጀመሪያው ከፀሐይ በላይ የደመቀ የብርሃነ ደም አምድ እግዚአብሔርን አብና ውድ ልጁ ኢየሱስ ክርስቶስ ወደ ወጣቱ ጆሴፍ ስሚዝ በመጎብኘት መለኮታዊ ኃይልና ሥልጣን ሰጥተውት በራእይ መተውለት ነበር። በእነዚህ ራእዮች ውስጥ ኢየሱስ ክርስቶስ ቤተ ክርስቲያን ዋና ትምህርቶች ተብለው የሚጠሩት እንደገና በምድር ላይ ተመሠረቱ። ኢየሱስ ራሱን ያን ትምህርት በመንፈስ በመጽሐፈ ሞርሞን ትርጉም ውስጥ ሰጥቶ ነበር። ይህ የእኔ ትምህርት ነው፣ ይህም አብ ለእኔ የሰጠው ትምህርት ነው። ለአብ እመሰክራለሁ፣ እንዲሁም አብ ስለ እኔ ይመሰክራል። መጽሐፍ ቅዱስም ደግሞም ስለ እኔና ስለ አብ ይመሰክራል። በማንኛውም ስፍራ አብ ሰዎች በሙሉ ንስሐ እንዲገቡና በእኔ እንዲያምኑ አዟቸዋል። በእኔም ያመነና የተጠመቀ ይድናል፣ እናም እነርሱም የእግዚአብሔር መንግሥት የሚወርሱ ናቸው። እናም በእኔ የማያምን ቢኖርም ካልተጠመቀ እርሱ ይኮነናል። በእኔም ያምንም ቢኖር ደግሞ በአብ ያምናል። ስለ እርሱም ለእኔ አብ ይመሰክራል። አብም በእሳትና እንዲሁም በመንፈስ ቅዱስ ይጎበኛቸዋል። እውነት እውነት እላችኋለሁ፣ ይህ የእኔ ትምህርት ነው እና በዚህም የሚገነባ በእኔ ዓለት ላይ መሠረቱን የገነባ ነው። እናም የሲኦል ደጆችም አያሸንፉትም። ይህም መልእክታችን የገነባንበት ዓለት በቤተ ክርስቲያን ውስጥ የሚገኙት በሙሉ የተመሰረተበት ነው። ከእግዚአብሔር እንደመጡት ሌሎች ነገሮች አይነት ይህም ትምህርቶች ንጹሕ፣ ግልጽ፣ በልጅም ቢሆን ለመረዳት ቀላል የሆነ ነው። በደስተኛ ልብ ሁሉም እንዲቀበሉት እንጋብዛለን። በዚህች ቤተ ክርስቲያን ውስጥ እግዚአብሔር እስካሁን በገለጻቸው ሁሉ አሁንም በሚገልጻቸው ሁሉ እናምናለን። እናም የእግዚአብሔር መንግሥት በተመለከተ ወደፊት የሚገልጻቸውን ታላቅና አስፈላጊ ነገሮችንም እናምናለን። ይህም ማለት ምንም እንኳ የማናውቃቸው ወይም ገና ያልገቡን ብዙዎች ቢኖሩም የተቀበልናቸው እውነትና ትምህርቶች በመለኮታዊ ራእይ መጥተዋል፣ እናም ለመምጣትም ይቀጥላሉ። በእያንዳንዱ የእምነት ባህሎች ውስጥ የሃይማኖት ምሁሩ ከሃይማኖት መሪ ጋር እኩል የሆነ ሥልጣን አለው ይላሉ። እናም የትምህርት ጉዳዮች በእነዚህ ቡድኖች መካከል ያለ ፉክክር ለመሆን ይችላል። አንዳንዶች በመካከለኛ ዘመን በነበረው በታላቁ የሃይማኖት ሸንጎ ላይና በዚያም በታቦጆ ላይ ይመካሉ። ሌሎቹም ዋና ጥረቶችን በምሁሮች ጥናት ላይ ያውላሉ። እኛም መረጃዎችን የሚያሳድጉ ትምህርቶች ዋጋ እንዳላቸው እናውቃለን። ነገር ግን ዛሬ ልክ እንደ ጥንት የክርስቶስ ትምህርት መመስረት ወይም በትምህርት የተሳሳተ ማስተካከል የሚደረገው ጌታ የሐዋርያት ኃላፊነት በሰጣቸው መለኮታዊ ራእይ በኩል ብቻ ነው። በ1945 ዓ ም በቀዳሚ አመራር አማካሪ የነበሩት ፕሬዚደንት ጄ ሩብን ክላርክ ከዘመናዊ አስተማሪዎች ጋር ትምህርት ቤት በቤተ ክርስቲያኗ ውስጥ እንዴት እንደሚታወቅና የቤተ ክርስቲያኗ ታላቅ ኃላፊነት ምን እንደሆነ ተወያይተው ነበር። ስለ ቀዳሚ አመራርና ስለ 12ቱ ሐዋርያት ሸንጎ እንዲህ ብለው ነበር። አንዳንድ አጠቃላይ ባለሥልጣኖች ልዩ ጥሪ እንደተመደበላቸው እናስታውሳለን። ልዩ ስጦታ አላቸው። እነሱ እንደ ነቢያት፣ ባለራእዮችና ገላጮች ተረጋግጠዋል። ይህም ሕዝቦችን ከማስተማራቸው ጋር የተያያዘ ልዩ መንፈሳዊ ስጦታ ይሰጣቸዋል። እነርሱ የእግዚአብሔር አስተሳሰብ እና ፈቃድ ለሕዝቡ ለመናገር መብት፣ ኃይል እና ሥልጣን አላቸው። በዚህም የቤተ ክርስቲያን ፕሬዝደንት ከሁሉም በላይ ሥልጣን አለው። ሌሎች አጠቃላይ ባለሥልጣኖች የሚያስተምሩት የሚሸፍን እንዲህ አይነት መንፈሳዊ ስጦታና ስልጣን የላቸው። የሚገደቡበትም አላቸው። የቤተ ክርስቲያን አባላት ለማስተማር ያላቸውን ስልጣንና ኃይል የሚገድበው በሌሎቹ የቤተ ክርስቲያን አመራሮች ላይም የተገደበ ነው። ምክንያቱም ማንኛውም እንደ ነቢያት ባለ ራእዮችና ገላጮች መንፈሳዊ ስጦታ አልተሰጣቸውምና። በተጨማሪም የቤተ ክርስቲያኗ ፕሬዚደንት የቤተ ክርስቲያኗ ሙሉ ነቢይ ባለ ራእይና ገላጭ ነውና፣ አራኝ ፈቃዱንና ትምህርቱን ለነቢያት ለባለ ራእዮችና ገላጮች እንዴት ይገልጻል? በመልእክተኛ ወይም በራሱም በመምጣት ያከናውነዋል። በራሱ ድምፅ ወይም በመንፈስ ወይም በመንፈስ በሚተላለፍ ቃላት ወይም በስሜት መረዳትን የሚያቀርበው ሁኔታ በመንፈስ ቅዱስ ድምፅ ይናገራል። በግለሰብ ወይም ራሱም በመምከር ራሱ ሊያነጋግራቸውም ይችላል። በአዲስ ኪዳን ውስጥ ሁለት ምሳሌዎችን ጠቅሳለሁ። የመጀመሪያው የቤተ ክርስቲያን መሪ የተሰጠው ራእይ ነበር። በሐዋርያት ሥራዎች መጽሐፍ ውስጥ የክርስቶስ ሐዋርያት የወንጌል መልእክትን ለአይሁዶች ብቻ እያወጁ እንደነበር ይነበባል። ኢየሱስ አገልግሎት ምሳሌ እየተከተሉ ነበረ። አሁን ጌታ በመረጠበት ጊዜ ለውጥ ጊዜ መጥቶ ነበር። በኢዮጵ ውስጥ የነበረው ጴጥሮስ ለሶስት ጊዜ የተደጋገመ ሕልም አየ። የተለያዩ እንስሳቶች ወደ ሰማይ፣ ወደ ምድር፣ ወደ አራት ማዕዘን የተያዘ ታላቅ ሸማ ሲወርዱ ተመለከተ። ተነሳና አርደ ብላ በመባል ታዘዘ። እያንዳንዶቹ እንስሳት በሙሴ ሕግ መሠረት እርኩስ ወይም የሚያስጸይፉ ስለነበሩ ጴጥሮስ እንደዚህ አይነት ያለመብላት ትእዛዝን ተላልፎ አያውቅም ነበር። እነዚህን ለመብላት እምቢ አለ። ይህም ቢሆን ድምፁ ለጴጥሮስ በሕልም እንዲህ አለው፣ እግዚአብሔር ያነጻውን አንተ አታርክስ ተብሎ ተሰማ። ጴጥሮስም ቆርኔሌዎስና ጓደኞቹንና ቤተሰቦቹን ወደ ተሰበሰቡበት ሄዶ እንዲህ አለ፣ እግዚአብሔር ማንም ሰው እርኩሳና የሚያጸይፍ ነው እንዳልል አሳየኝ። እግዚአብሔር ለሰው ፊት እንዳያዳላ ነገር ግን ከሕዝብ ሁሉ ራሱን የሚፈራውን ጽድቅን የሚያደርግ በእርሱ የተወደደ እንደሆነ እውነት አስተዋላለሁ። ጴጥሮስን ይህን ስናገር ቃሉን በሰሙት ሁሉ በመንፈስ ቅዱስ ወረደ። ከጴጥሮስ ጋር የነበሩት በአሕዛብ ላይ ደግሞ የመንፈስ ቅዱስ ስጦታ ስለፈሰሰ ተረገሙ። በዚያ ጊዜ ጴጥሮስ መልሶ እነዚህ እንደኛ ደግሞ መንፈስን የተቀበሉ እንዳይጠመቁ ውሃ ይከላከላቸው ዘንድ የሚችል ማን ነው አለ። ጴጥሮስ በዚህ አጋጣሚ እና ራእይ ጌታ የቤተ ክርስቲያኗን ልምድ ለወጠ። በኋላም በሐዋርያት ሥራ መጽሐፍ ውስጥ በዚህ ጊዜ በትንሽ የተመሳሰለ ምሳሌ አለ። ይህም ትምህርት የሚነካው ራእይ በሸንጎ ስብሰባ ጊዜ እንደሚመጣ የሚያሳይ ነበር። በሙሴ ሕግ አስፈላጊ የነበረው የግርዘት ትእዛዝ እንደ ወንጌልና እንደ ቤተ ክርስቲያኗ ትእዛዝ እንዲሆን ክርክር ነበረ። ሐዋርያትና ሽማግሌዎች ስለ እነዚህ ነገሮች ለማክበር ተሰበሰቡ። የዚህ ስብሰባ መዝገባችን ሙሉ አልነበረም። ነገር ግን ከብዙ ክርክር በኋላ ከሁሉም ታላቅ የነበረው ጴጥሮስ ተነሳና መንፈስ ቅዱስ ያልተረጋገጠውን ተነጋገረ። ወንጌሉ ያልተገረዙት አሕዛብ በቆርኔሌዎስ ቤት ሲሰብክላቸው የተቀየሩት የተገረዙት አይሁዶች እንዲገኙ እነዚህም መንፈስ ቅዱስ እንደተቀበሉ እንዲያስታውሱ አደረገ። እንግዲህ አባቶቻችንና እኛ ልንሸከማቸው ያልቻልነውን ቀንበር በደቀ መዛሙርቱ ጫንቃ ላይ በመጫን እግዚአብሔር አሁን ለምን ትፈትናላችሁ? ነገር ግን በጌታ በኢየሱስ ክርስቶስ ጸጋ እንደ እርሱ ደግሞ እንድን ዘንድ እናምናለን። ከዚያም በኋላ ጳውሎስና በርናባስ እናም ሌሎች ጴጥሮስ ያወጀውን በመደገፍ ተናገሩ። ይህንን ውሳኔያቸውን በሚያስተዋውቅ ደብዳቤም ሐዋርያት እንዲህ አሉ፣ እኛና መንፈስ ቅዱስ ፈቀደልን። ይህም በሌላ አባባል ይወሳኔ መጣው በመንፈስ ቅዱስ በኩል በመልኮታዊ ራእይ ነው። በዳግም በተመለሰችው ኢየሱስ ክርስቶስ ቤተ ክርስቲያን እንደዚህ አይነት ንድፍ ትከተላለች። የቤተ ክርስቲያኗ ፕሬዚደንት ለእርሱ የተሰጡትን ራእዮች መሠረተ ትምህርቶችን ማስተዋወቅ ወይም መተርጎም ይችላል። የትምህርት ትርጉም በቀዳሚ አመራርና በ12ቱ ሐዋርያት ቡድን ሸንጎ በኩል ለማምጣት ይችላል። የሸንጎው ውይይት በተጨማሪ ይፉ የሆኑት ቅዱስ መጻሕፍትንና ቀድሞ የመጡትን ራእዮችን፣ የቤተ ክርስቲያንን መሪዎችን ያስተማሩትንና በዚህ አይነት ጉዳይ ውስጥ ምን እንደረግ እንደነበረ ይመለከታሉ። ነገር ግን በመጨረሻ በአዲስ ኪዳን ቤተ ክርስቲያን ውስጥ እንደነበረው ዓላማውን በሸንጎ መካከል ስምምነት እንዲኖር ለማድረግ ሳይሆን በእግዚአብሔር ራእይ ለመቀበል ነው። የድሮ ይሁን የአሁን ቤተ ክርስቲያኗ መሪ የተናገረው በሙሉ የቤተ ክርስቲያኗ ትምህርት እንዳልሆነ ማስታወስ ይገባል። በቤተ ክርስቲያኑ መሪ አንድ ጊዜ ወይም ሁኔታ የተናገራቸው ቃላት በአብዛኛው ጊዜ የግል አስተያየት አስተሳሰብ ነው እንጂ ለቤተ ክርስቲያኗ በሙሉ ይፉ የሆነ ወይም የሚያስገድድ አይደለም። ነቢዩ ጆሴፍ ስሚዝ እንዳስተማረው ነቢዩ ነቢይ የሚሆነው እርሱ ኃላፊነቱ ላይ ሲሠራ ነው ብሏል። ከዚህም በኋላ ፕሬዚደንት ክላርክ እንዳሉት በትንሽነት የአባቴ የነገረኝ አንድ ታሪክ ይህን ነገር ያሳያል። በምን ስልጣን እንደሆነ አላውቅም፣ ነገር ግን ይህም በምሳሌ ያሳያል። ታሪኩም የጆንስተን ጦር ሰራዊት በሚመጡበት ጊዜ በነበረው መሯሯጥ ጊዜ ወንድም ብሪንገም በጠዋት ስብሰባ ለሕዝቡ የሚመጣውን ሰራዊት በሚዳፈር ቃላት ሰበቁ። እናም እነርሱን ለመቋቋምና ወደ ኋላ ለመግፋትም ተናገሩ። ከሰዓት በኋላም ስብሰባ ላይ እነርሱ ተነሱና እንዲህ አሉ፣ ብሪግም ያንግ ከዚህ ጠዋት ይናገር ነበር፣ ነገር ግን አሁን ጌታ ይናገራል አሉ። ከዚያም ንግግራቸውን አቀረቡ። መልእክታቸውም ከዚህ ጠዋት የተናገሩት የሚቃወም ነበር። ለአባላት የተሰጠው መንፈስ ቅዱስ ምስክርነት ምክንያት አስተያያቸውን የሚናገሩ ወንድሞች በመንፈስ ቅዱስ እንደሚነሳሱ ቤተ ክርስቲያኗ ለማወቅ ትችላለች። እና በመጨረሻም ይህም እውቀት ይታያል። ነቢዩ ጆሴፍ ስሚዝ በትምህርት ውስጥ ኢየሱስ ክርስቶስ ስላለው ዋና ክፍል እንዲህ በማለት አረጋገጠ። የሃይማኖታችን መሠረታዊ መርሆዎች ኢየሱስ ክርስቶስን በሚመለከት እርሱ እንደ ሞተ፣ እንደ ተቀበረ እና እንደገናም በሦስተኛው ቀን ከሞቱት እንደ ተነሳ፣ እንዳም ወደ ሰማይ እንዳረገ ሐዋርያትና ነቢያት የሚሰጡት ምስክሮች ናቸው። እናም ሌሎችም ሃይማኖታችን የሚነኩ ነገሮች ከዚህ ጋር የተያያዙ ብቻ ናቸው። ስለ ኢየሱስ ያለን ጆሴፍ ስሚዝ ምስክር ሕያው እንደሆነ ነው፣ ምክንያቱም በእግዚአብሔር ቀኝ እጅ በኩልም አይቶታልና። ይህንን ምልክት የሚሰሙት ወይም ለሚያነቡት በሙሉ የኢየሱስ ክርስቶስ መለኮታዊ ጸባይ፣ የኃጢአት ክፍያንና ከሞት መነሳት ምስክርን ከጸሎትና በቅዱሳት መጻሕፍት በማንበብ እንድትፈልጉ አበረታታችኋለሁ። መንፈስ ቅዱስ የትምህርቱ እውነትነት እስከሚያረጋግጥላችሁ በመጣር ቀጥሉ። ንስሐ በመግባት በመጠቀም የመንፈስ ቅዱስ ስጦታን ለመቀበል ከዚያም የኢየሱስ ክርስቶስን ወንጌል ሕግጋትና ቃል ኪዳኖች በሕይወታችሁ በሙሉ ለመከተል ይህንን ትምህርት ተቀበሉ። ኢየሱስ ክርስቶስ በጌቴሰማኒ ሞተልን፣ በመስቀል የሞተውና የተቀበረው እናም በሦስተኛው ቀን በእርግጥ ከሞት የተነሳው ክርስቶስ ነው። በእርሱም ምክንያት ሁላችንን ከሞት የምነሳበትና ቤዛነት እና በሰማይ መንግሥቱ ዘላለማዊነት የምናገኘበት ከሞት የተነሳው ጌታ ነው። ይህም ትምህርታችን ነው። በፊት የነበረውን ኢየሱስ ክርስቶስን በማረጋገጥና እንደገና በመዘናችን የመግለጽ የምናሳየው ትምህርታችን ነው። በኢየሱስ ክርስቶስ ስም አሜን።
We are grateful to the Tabernacle Choir.
ይህን ቆንጆ ሙዚቃ ላቀረቡልን የታበርናክል ዘማሪዎች ማሪያቾና ኦርጋን ተጫዋቾች ምስጋናችን እናቀርባለን።
Our concluding speaker.
የመጨረሻ ተናጋሪያችን
will be our beloved prophet.
የተወደዱ ነብያችን ፕሬዝዳንት ቶማስ ኤስሞንሰን ይሆናሉ።
Following his message.
ከመልእክታቸው ቀጥሎ ዘማሪዎቹ
will close the meeting by singing. Come.
Come thou fount of every blessing. በምሎ ስብሰባውን ይዘጋሉ። የመዝጊያ ጸሎት የሚደረገው በሰባኛው ሽማግሌ ፐርጂ ማልም ይሆናል።
My beloved brothers and sisters,
this morning I wish to speak to you of eternal
truth. በዚታዋት ህይወታችንን እንደ ሀብት የሚያደርጉና ወደ ቤት በደህንነት የሚመልሱን ዘላለማዊነት ዘላለማዊ ስለሆነ እውነቶች ለነጋግራችሁ ፈልጋለሁ። በማንኛውም ቦታ ሰዎች እየተራራጡ ናቸው። የንግድ ስብሰባዎች ውስጥ እንዲገኙ ኃላፊነቶች እንዲሟሉ ሽርሽር እንዲፈጸሙ እና ቤተሰቦች እንዲጎበኙ የጀት አውሮፕላኖች ሰዎችን በዓለም አገር ውስጥ በፍጥነት ያመላልሳሉ። በየቀኑም ስራዎችን ስንሯሯጥ መንገዶችም በብዙ ሚሊዮን መኪናዎች ተሞልተዋል። ከዚያም በላይ ሚሊዮን የሚሆኑ ሰዎችን ተሸክመው ወዲህና ወዲያ የማያቆሙ በሚመስል መንገድ ይጓዛሉ። በሚሯሯጠው ህይወት ለማሰላሰል እንዲሁም ስለሌላቸው እውነቶች ለማሰብ እንቆማለን።
When compared to eternal verities,
ከዘላለማዊ እውነቶች ጋር ሲመዛዘኑ አብዛኛዎቹ የቀኑ የህይወት ጥያቄዎች ዋጋ ቢስ ናቸው።
What should we have for dinner?
ለራት ምን እንበላለን?
What color should we paint the living room?
የምናርፍበት ክፍል ምን ቀለም እንቀባው? ጆኒን በእግር ኳስ ቡድን እንዲሆን እናደርገው? የችግር ጊዜ ሲመጣ የምናፈቅረው ሲጎዳ መልካም ጤንነት ወዳላቸው ቤት ህመም ሲመጣ ሰው በጣም ሲታመም ሞትም ሲቀርብ ከዚህም ጊዜዎች ጋር ሲመዛዘን እነዚህ ጥያቄዎች ታላቅነት አይኖራቸውም።
I recently visited with a woman
በቅርብ ለሁለት ዓመት ህይወቷን ለሚወስድ የሚያስፈራራ በሽታ ከነበረባት ሴት ጋር ተነጋገርኩኝ። ከመቷ በፊት ቤቷን በማጽዳት እናም ይህንንም በሚያምሩ ነገሮች ለመምላት ጊዜዋን ያሳልፍላት እንደነበረ ነገረችኝ። ጸጉሯን የምትሰራትን በሳምንት ሁለት ጊዜ ወይም ሶስት ጊዜ የሄደች ትጎበኝ ነበር እና በየሳምንቱም ለራሷ ልብስ ትገዛ ነበር። የልጅ ልጆቿ መጥተው እንዲጎበኙም በየጊዜዋ ትጋብዛቸውም ነበር። ምክንያቱም የሚወታደው ነገሮች በልጆቹ ይሰበራሉ ብላ ትፈራ ነበር። ከዚያም በህይወቷ አደጋ ላይ እንዳለ እናም በዚህ ትንሽ ጊዜ ሊኖራት እንደምትችልም የሚያስደነግጥ ዜና ሰማች። ዶክተሩ ይህን ሲነግራት ህይወቷ ግልጽ ሆነላት። እናም የሚቀራትን ጊዜ ከቤተሰቦቿ ጋርና ጓደኞቿ ጋር እንደምታሳልፍ እናም በወንጌሉ በህይወቷ ዋና ክፍል እንዲኖረ እንደምታደርግ አወቀች። ምክንያቱም እነዚህ ከሁሉም በላይ ለእርሷ ውድ ነበሩና። ምንም እንኳን እንደዚህ ያስደንጋጭ ባይሆንም እንደዚህ አይነት ግልጽ ነገሮች ላይ ያንዳንዳችን መምጣታቸው አቀሩ። በግልጽ በህይወታችን የትኛው አስፈልጊ እንደሆነና እንዴት መኖር እንደሚገባን በግልጽ እናያለን። አዳኝም እንዳለው ብልና ዝገት በሚያጠፉበት ሌቦች ቆፍሮ በሚሰክሩበት ዘንድ
ለናንተ በመድር ላይ መስገብ አትሰብስቡ ነገር ግን ብልም ዝገትን በማጠፋው ሌቦች ቆፍሮ በማሰክሩበት ዘንድ ለናንተ በሰላም በሰማይ መስገብ ሰብስቡ መስገብህ ባለበት ልብ ደግሞ በዛ ይሆናልና በዝልቅ በመናሰላሰልበት ወይም ታላቅ ርዳታ በምንፈልግበት ጊዜ ከየት ነው የሚመጣው? ለምንድን ነው እነዚህ ያለነው? ከዚህ ሕይወት በኋላ የት እንሄዳለን? የሚሉትን የሕይወት ታላቅ ጥያቄዎች መለኮታዊ መልስ በመፈለግ የሰው ነፍስ ወደ ሰማይ ይመለከታል። ለእነዚህ ጥያቄዎች መልሶች በትምህርት መጽሐፎች ውስጥ በኢንተርኔት በመፈለግ ወይም የብዙ ምርጫ መልሶችም በመብረት የሚገኙ አይደሉም። እነዚህ ጥያቄዎች በስጋዊነት በላይ ያሉ ናቸው። ዘላለማዊ የሚያፈክሩም ናቸው። ሐዋርያው ጳውሎስ ለአቴና ሰዎች እንዲህ አለ፣ የእግዚአብሔር ዘመዶች ነን። ሥጋዊ ሰውነታችን ከሥጋዊ ወላጆች የተወለዱ ስለሆኑ ጳውሎስ ስላለው ነገር ትርጉም መፈለግ አለብን። ጌታ እንዳወጀው መንፈስና ሰውነት የሰው ነፍስ ናቸው። ስለሆነም የእግዚአብሔር ዘመድ የሆነው ነፍስ ነው። የዕብራውያን ጸሐፊ እነርሱን የመናፍስት አባት ብሎ ጠርቶታል። የሰዎች መንፈስ ሁሉ በእውነት ለእግዚአብሔር ወንዶችና ሴቶች ልጆች ናቸው። ስለምናስብበት ርዕስ የተነሳሱ ገጣሚዎች ነፍስ የሚነካ መልእክቶችን ጽፈውና አስደናቂ ሐሳቦችንም መዝግበዋል። ዊልያም ዎርድስወርዝ እንዲህ ብሎ እውነትን ጽፎ ነበር፣ የተወለድንበት የምንተኛበት የምንረሳበት ነው። ከእኛ ጋር የሚነሳው ነፍስም የሕይወታችን ኮከብ ነው። ከመወለዳችን በፊት ይኖር ነበር፣ ከሩቅ የመጣ ነበር። እናም ሳንዘጋጅ ሳይሆን ምንም ሳንረሳ እያንዳንዳችን መለኮታዊ ክፍል ኖሮን ነው የመጣ ነው። ቤታችን የሆነው እግዚአብሔር ነው። ሰማይ ከሕፃንነታችን ከእኛ ጋር የተገኘ ነውና ወላጆች ለማስተማር፣ ለማነሳሳት እና ለልጆች መመሪያ ለመስጠት ኃላፊነት አላቸው። እናም ወላጆች ሲያሰላስሉ ልጆች በልዩም ወጣቶች ዝልቅ የሆነ ጥያቄዎች ይጠይቃሉ። ለምንድን ነው እዚህ ያለ ነው? በአብዛኛው ጊዜ ይህ ጥያቄ በጸጥታ ነው የሚጠይቀው። እንዲህም ነው የሚሉት፣ ለምንድን ነው እዚህ ያለሁት? የፈተና ጊዜ እንዲያጋጥመን ራሳችንን ብቁ እንደሆንን ለማሳየት እድል እንዲኖረን እግዚአብሔር እንድንቀበላቸው ላዘጋጀው ነገሮች በሙሉ ብቁ ለመሆን እንችል ዘንድ ነው። ወደፊት ስለ ኖርንበት በሚያስረሳን መጋረጃ ጋር ምድርን ሰርቶ በዚህ ስላስቀመጠን ብልህ ፈጣሪ ምን አይነት ምስጋና እንዲኖረን ያስፈልጋል። በግልጽ በምድር ላይን የምንኖርበት አንዱ ዋና ምክንያት የሥጋና የአጥን ሰውነት ለማግኘት ነው። የነፃ ምርጫ ስጦታም ተሰጥቶናል። ሺህ በሆኑ መንገዶችም ለራሳችን ለመምረጥ እድል አለን። ከዚህም የከባድ የግል አጋጣሚ እንማራለን። በመልካምና በመጥፎ መካከል ልዩነት እንረዳለን። በጣፋጭና በመራራ መካከልን ልዩነት እናውቃለን። ከሥራዎች ጋር የተያያዙ ውጤቶችም እንዳሉ እናውቃለን። ለእግዚአብሔር ትእዛዝ ታዛዥ በመሆን ኢየሱስ ለአባቴ ቤት ብዙ መኖሪያ አለው፣ ሄጄም ስፍራ ባዘጋጅላችሁ እኔ ባለሁበት እናንተ ደግሞ እንድትሆኑ በማለት ላወጀው ቤት ብቁ ለመሆን እንችላለን።
He may be also, close quote. All that we come into mortality, life moves relentlessly forward.
ወደ ስጋዊ ህይወት ብንመጣም ህይወትም ይቀጥላል። ልጅነትን ወጣትነትን ይከተላል። እናም ጎልማስነትን ሳይታወቅ ይመጣል። በአጋጣሚም በሕይወት መንገዶች ስንቀጥል እርዳታ ለማግኘት ወደ ሰማይ እጃችንን ዘረጋለን። አባታችንና ጌታችን ኢየሱስ ክርስቶስ ወደ ፍጹምነት የሚመራውን መንገድ አመልክተዋል። ዘላለማዊ እውነቶች እንድንከተልና እነርሱ ፍጹም እንደሆኑ እኛም ፍጹም እንድንሆን ይጋብዙናል። ሐዋርያት ጳውሎስን ይህንን እንደ መፎካከር አስመስሎታል። ለዕብራውያን እንዲህ ብሎ ገፋፍቷቸዋል። እኛ ደግሞ ሸከምን ሁሉ ቶሎን የሚከበን ኃጢአትን አስወገድን። በፊታችን ያለውን ሩጫ በትዕግሥት እንሩጥ። በጉጉታችን በመጽሐፈ መክብብ ውስጥ ያለውን ጥበባዊ ምክር አንርሳ። ሩጫው ለፈጣኖች ሰልፍም ለኃያል አይደለም። ሽልማቱ እስከ መጨረሻ ለሚጸናው ይገባልና። በሕይወት ሩጫ ስንመለከት በልጅነት ጊዜ የነበረውን ፉክክር አስታውሳለሁ። በአስር ዓመቴ ጓደኞቼና እኔ በቢላዋ በእንጨት ጀልባ እንሠራ ነበር። ሦስት ማዕዘን ካለው የመርከብ ጭራ እንዲኖረው አደረግን። በፕሮቮ ወንዝ ላይ ጀልባችንን እናፎካክራቸው ነበር። ጀልባዎቹም በውኃ ላይ አንዳንዴ የተገናጩ፣ አንዳንዴም በጸጥታ እየተንሳፈፉ እያሉ እኛም በወንዘሩ ዳር እየሮጠን እንከተላቸው ነበር። በአንድ በፉክክር ጊዜ አንዱ ጀልባ ሌሎቹን ወደ መጨረሻ ቦታ እየመራ ይሄድ እየተጠየ እንደነበረ ተመለከትን። በድንገት ውኃው ወደ አዞሪት ውኃ ወዳለበት አቀረበው። እናም ጀልባ ወደ ጎን ወደቀና ተገለበጠ። በአዞሪቱ ላይ እየተዟዟረ በአንድ ቦታ ላይ ቀረ። በመጨረሻም በአዞሪቱ መጨረሻ ላይ እየተወዛወዘ በቆሻሻ መካከል በድንጋይ ሽበት ተይዞ ተቀመጠ። የልጅነት ጀልባ ጽናት የሚሰጠው ደጋፊ አልነበረውም። የሚመራበትም አልነበረም እና ኃይል የሚያገኝበትም ምንጭ አልነበረውም። በመጨረሻም ያርፍበት ቦታ ተቃዋሚነት የሌለው የወንዙ አፍ ነበር። እንደ መጫዎቹ ጀልባዎች ሳይሆን እኛ በጉዞአችን የሚመሩን መለኮታዊ ባሕር አሉ። ወደ ሥጋዊ ሕይወት የሚገባን የሚሄዱበት ለመከተል ሳይሆን በማሰብ ከመረዳት ችሎታና ለማከናወን ኃይል ጋር ነበር ያለን። የሰማይ አባታችን በደህና የምንመለስበት ለማረጋገጥ የእርሱን መመሪያ የምንቀበልበት መንገድ ሳይሰጠን በዘላለማዊ ጉዞአችን አላከንም። ስለ ጸሎት ነው የምናገረው። እንዲሁም ከዚህ ጸጥተኛ ትንሽ ድምፅ ስለሚመጣው ድምፅም እና የመጨረሻው መስመር በውጤታማነት ለመድረስ እንዲረዱን የተሰጡን የጌታንና የነቢያትን ቃላት የያዙትን ቅዱሳት መጻሕፍትን ነው የምናገርባቸው። በሥጋዊ ሚስዮናችን ጊዜ
There appears the faltering step.
የሚያደናቅፈን እርምጃ ደካማ ፈገግታ ህመም
even the fading of summer
እንዲሁም የወጣትነት መጨረሻ የእድሜ መግፋት እና ሽማግሌነት እናም ሞት የምንለው የሕይወት አጋጣሚ ይመጣሉ። ኢዮብ በውኑ ሰው ከሞተ ተመልሶ ሕያው ይሆናል የሚለውን ጥያቄ ሐሳብ ያለው ሰው በሙሉ ራሱን ጠይቋል። ይህን ጥያቄ ከሐሳባችን ለማውጣት በምንም ብንሞክር ሁልጊዜም ይመለሳል። ሞት ለሁሉም ሰው ይመጣል። በደካማነት የሚራመዱት ሽማግሌዎች ይመጣል። በሕይወት ጉዞ ላይ በግማሽ ላይ ያሉትንም ጥሪዎች ጥሪውን ይሰማሉ እና አብዛኛውን ጊዜ በብዙ ጊዜ የትንሽ ልጆችን ሳቅ ይዘጋል። ነገር ግን ከሞት በኋላ ስላለው ህይወት ሞት የሁሉንም ነገር መጨረሻ ነው። ሮበርት ብላችፈርድ የእግዚአብሔርና ጎረቤት በሚለው መጽሐፍ ውስጥ እንደ እግዚአብሔር ክርስቶስ ጸሎት እና በልዩ አለሟችነት አይነት ተቀባይነት የነበራቸውን የክርስቲያን እምነቶች በጥብቅ አጠቃ። ሞት የሕይወታችን መጨረሻ ነው እና ሌላ ምንም ይህ አይል አይደለም በማለት መረጃ ለመስጠት አይችልም አለ። ከዚያም የሚያስደንቅ ነገር ደረሰ። የሚጠራጠርበት ሁሉ ወደቀ። ብቻውን ሳይጠበቅ ቀረ። በቀስታ ወደ ተሳለቀበት እውነትም መምጣት ጀመረ። ይህ ለውጥ ለምን መጣ? ባለቤቱ ሞተች። ልቡ ተሰብሮ አስከሬኗ ወዳለበት ክፍል ሄደ። ያፈቀራት ሴት ፊት እንደገና ተመለከተ። ከዚያም ሲወጣ ለጓደኛው እሷ ነች፣ ግን እሷ አይደለችም። ሁሉም ተቀይሯል። እዛ የነበረው አንድ ነገር ተወስዷል። እንደ ድሮ አይደለችም። ነፍስ ካልሆነ በስተቀር ምኑ ነው የሄደባት አለ። በኋላም እንዲህ ጻፈ፣ ሞት ሰዎች እንደሚያስቡበት አይደለም። ወደ ሌላ ክፍል እንደመሄድ ብቻ ነው። ከዚያም ለሌላ ክፍል የምናፈቅራቸውና ያጣናቸው ውድ ወንዶችና ሴቶች፣ ተወዳጅ ልጆችን እናገኛለን አለ። ወንድሞችና እህቶቼ፣ ሞት መጨረሻ እንዳልሆነ እናውቃለን። ይህ እውነት ዘመናዊ ሁሉ ነቢያት ያስተማሩት ነው። በቅዱሳት መጻሕፍት ውስጥ ይገኛሉ። በመጽሐፈ መሙን ውስጥ የተለያዩና የሚያጸኑ ቃላቶችን እናነባለን። እንግዲህ በሞትና በትንሣኤ መካከል የነፍስ ሁኔታን በተመለከተ እነሆ የሰው መንፈስ ሁሉ ከዚህ ሟች ከሆነ ሰውነት እንደ ተለየ፣ አዎን የሰዎች መንፈስ ሁሉ መልካሙ ይሁኑ መጥፎ ሕይወትን ወደ ሰጣቸው ወደ እግዚአብሔር እንዲመለሱ በመልአኩ አማካኝነት እንዳውቅ ተደረገ። እናም እንዲህ ሆነ። የጻድቆች መንፈስ ከሁሉም ችግር ውጣ ወርዳ ሐሳብ ወደሚያርፉበት ገነት ተብላ ወደምትጠራው የእረፍት ቦታ፣ የሰላም ቦታ ውስጥ ወደ ደስታ ሁኔታ ይገባሉ። አዳኝ ከተሰቀለና ሰውነቱን ከመቃብር ከተኛ በሦስት ቀናት በኋላ ነፍስ እንደገና ገባች። ድንጋዩም ተንከባለለ። እናም ከሞት የተነሳው ጌታ ሟች ባልሆነ የሥጋና የአጥንት ሰውነት ተሸፍኖ መጣ። በውኑ ሰው ከሞተ ተመልሶ ሕያው ይሆናል የሚለውን የኢዮብን ጥያቄ መልሱን የመጣውም ማርያምና ሌሎቹን ወደ መቃብሩ ሲመቱና የሚያብረቀርቅ ልብስ የለበሱት ሁለት ሰዎች ባዩበት ጊዜ ነበር። ሕያውን ከሙታን መካከል ለምን ትፈልጋላችሁ? ተነስቷል እንጂ በዚህ የለም። ክርስቶስ በሞት ላይ ባለው ድል ምክንያት ሁላችንም ከሞት እንነሳለን። ይህ የነፍስ ደህንነት ነው። ጳውሎስ እንደ ጻፈው የምንፈልገው የሰለስቲያል ግርማ ነው። በእግዚአብሔር ፊት ነው ለምን የምንፈልገው? አባል ለመሆን የምንፈልገው በዘላለማዊ ቤት ውስጥ ነው። እንደዚህ አይነት በረከቶች በመጣር በመፈለግ ንስሐ በመግባትና በመጨረሻም ውጤታማ በመሆን ለማግኘት እንችላለን። ከየት ነው የመጣ ነው? ለምንድን ነው እዚህ ያለ ነው? ከዚህ ሕይወት በኋላ የት እንሄዳለን? እነዚህ ጥያቄዎች መልስ ሳይኖራቸው መቅረት አያስፈልጋቸውም። በነፍሴ ዝልቅ እና ትሑትነት የተናገርኳቸው እውነት እንደሆኑ እመሰክራለሁ። የሰማይ አባታችን ትእዛዛቱን በሚጠብቁት ይደሰታል። ለጠፋው ልጅ ከተጠበቀበት ለዘገየ ወጣትና ከወንጌል ዞር ካለው ሰው ኃላፊነታቸውን ችላ ላለው ወላጅ ሐሳብ አለው። በለስላሳ ድምፅም መምህር ለነዚህ እንዲሁ ይላል፣ ተመለሱ፣ ከፍ በሉ፣ ግቡ፣ ወደ እኔ ኑ፣ ወደ ቤት ኑ ይላል። ወደ ዘላለማዊ የሚጋብዘውም ስንቀበል ምን አይነት ዘላለማዊ ደስታ ይመጣል? በአንድ ሳምንት ትንሣኤ እናከብራለን። ሐሳባችን ወደ አዳኝ ሞት፣ ሕይወት እና ትንሣኤ ይመለሳሉ። እንደ እርሱ ልዩ ምስክር እርሱ ሕያው እንደሆነ እመሰክራለሁ። እንደዚህ አይነት መመለስ የእኛም እንደሚሆን የምጸልየው በቅዱስ ስሙ እንዲሁም በኢየሱስ ክርስቶስ በአዳኛችንና በቤዛችን ስም ነው። አሜን።
Our Heavenly Father,
we are so grateful to be able to approach Thee in prayer.
ይህንንም የምናደርገው በትሁት ልብ ነው። ለዚህ አስደናቂ የጉባኤ ስብሰባ እናመሰግናለን። የምትደረገው በቀዳሚ አመራርና በፕሬዚደንት ማንሰን አመራር በኩል ነው። ለነቢያትና ለሐዋርያትም እናመሰግናለን።
Endowed with special powers to be witnesses of thee
yanta liyu musikir lemohonna
the doctrine of christ
ye christosun wangel lemawoj betesetacho
for the messages delivered during this
liyu halafinet nyan selastemaru namsegnalen
and by way of words
ba muzika na ba bekalat ለመማር በተቻልናቸው እና በመንፈስ ቅዱስ በልዩ ለመማር በተቻልነው
thoughts and feelings to us as individuals
ለኛ እንደ ግለሰቦች ሐሳቦችና ስሜቶች በመንፈስ ለመስማት በመቻላችን እናመሰግናለን።
continue to strive to become true disciples of thee
ያንተ ወነተኛ ደቀመዛሙርቶች ለመሆን ለመጣር እንድንሞክርና ህይወታችንን የሚያረጋግጥልን የሚያጠናክርልን
of everything that pertains to this earth life
እና በዚህ ህይወት ላይ
that we in our own circumstances
አስተያየታችን እንደ ሰማይ ያለ እንዲሆን እና ለአንተና በወንጌል
through words
በቃላቶቻችን እና በምሳሌያችን እና
so that we all may stand for truth and
በሚያስተማምን ኃይል ለእውነትና ለነገሮች ምስክር እንደሆን እንድትረዳን እንጠይቃለን። ይህንን ጸሎት ለአንተ የምንሰጠው በኢየሱስ ክርስቶስ ቅዱስ ስም ነው። አሜን።
has been a broadcast of the
182ኛው አመታዊ አጠቃላይ የኋላኛው ቀን ቅዱሳን ኢየሱስ ክርስቶስ ቤተክርስቲያን ጉባኤ ነው። ተናጋሪዎች ከአጠቃላይ ባለስልጣናትና ሹሞች የተመረጡ ሲሆን እና የዚህ ክፍል ሙዚቃ በሞርሞን ታበርናክል ዘማሪዎች ቀርቧል። This broadcast has been brought to you by the ህዝብ አገልግሎት ቦሊቨር ማከፋፊያ ሲሆን ካለፍቃድ ማባዛት መቅዳት ወይም ሌላ ፕሮግራም መጠቀም የተከለከለ ነው።